የአስረኛው ቀን ቪፓሻና ኮርስ የመምህር ጉንካ ንግግር። አስረኛው ቀን አለፈ። ነገ ከጠዋቱ 1 ሰዓት ተኩል ወይም 2 ሰዓት ላይ ይህ የአስር ቀን የዳማ ኮርስ ያበቃል። ስለዚህ በዛሬው ምሽት በእነኚህ አስር ቀናቶች የተለማመዳችሁትን ቴክኒክ እስቲ እንከልሰው። ምናልባት ያልገባችሁ ነጥብ ካለ እንዲገባችሁ፣ እንዲሁም በመጠኑ የገባችሁ ትርት ብሎ እንዲገባችሁ እስቲ አንድ በአንድ እንየው። ለነገሩ ይህ ቴክኒክ በጣም ጥልቅ ነው። በዚች አስር ቀናት በጣም ጥቂት እርምጃ ነው የተጓዛችሁት። መንገዱ በጣም ረጅም ነው። ጠለቅ ስላለው የቴክኒክ ክፍል አሁን አንነጋገርም። ምክንያቱም በዚህ ቴክኒክ ባህልና ልምድ፣ ትምህርትና ተግባራዊ ልምምድ እኩል መሄድ አለባቸው። እኩል ነው የሚራመዱት። ስለ ቴክኒኩ እንዲገባቸው የሚያስፈልገው የምትለማመዱትን ያህል ብቻ፣ የምትለማመዱትም የገባችሁን ያህል ብቻ። ስለዚህ በእነዚህ አስር ቀናት ምን እንዳደረግን እስቲ ተራ በተራ እንይ። ይህን ኮርስ ለመሳተፍ ስትመጡ መጀመሪያ ያደረጋችሁት ነገር በሶስቱ የእንቁ ባህሪዎች ላይ ከለላ ወሰዳችሁ። ማለትም በቡዳ ባህሪ፣ በሳንጋ ባህሪ እንዲሁም በዳማ ባህሪ። የእንቁ ባህሪ ማለት በጣም ከፍተኛና ውድ ባህሪ ነው። አንድ ሰው ከለላ የሚወስደው ቡዳ በሚባለው ግለሰብ ሳይሆን ቡዳ አእምሮን ከድንቁርና አጽድቶ ባሳደገው ንጹህ ባህሪ ላይ ነው። እንዲሁም የሳንጋ ባህሪ፣ ከዛ የዳማ ባህሪ ማለት የዚህ ትምህርት ባህሪ ማለት ነው። በጣም የሚያሳዝነው ነገር ግን ይህ በእነኚህ ሶስት የእንቁ ባህሪዎች ከለላ መውሰድ ሰዎችን ከአንድ ሃይማኖት ድርጅት ወደ ሌላ ሃይማኖት ድርጅት መለወጥ ጀምሯል። ቡዳ ይህ ዓላማ አልነበረውም። አንድ ነፃ የወጣ ሰው፣ በትክክል አእምሮ የበራ ሰው ከእነዚህ የሃይማኖት ድርጅቶች ጋር ምንም አይገናኝም። እስቲ አንድ ሰው ምን ይጠቀማል ሰዎችን ከዚህ ሃይማኖት ወደዛኛው ሃይማኖት ስለቀየረ? እንበልና የሀገሪቱ ህዝብ ጠቅላላ ወይም በዓለም ላይ ያሉ ሰዎች በሙሉ ራሳቸውን ቡድስት እያሉ ቢጠሩ፣ ሲላ ሰማዲና ፓኛም ባይለማመዱ ምን ጥቅም ያገኛሉ? ሌሎች ደግሞ ራሳቸውን ቡድስት ነን ብለው አይጠሩም። ግን ሲላ ከመጥፎ አድራጎት ይቆጠባሉ። ሰማዲ አእምሯቸውን በንጹህ መሰረት ላይ ያሰባስባሉ። እንዲሁም ፓኛ አእምሯቸውን ከጉድፍ ያጠራሉ። እነዚህ ህይወታቸው እየተስተካከለ ይመጣል። ደስተኛ ኑሮ መኖር ይጀምራሉ። ህይወታቸው ሚዛናዊ ይሆናል። ይህ ለነሱም ሆነ አብሯቸው ለሚኖሩት በጣም ይጠቅማል። ህይወት ጣዕም ይኖረዋል። አያችሁ፣ ዳማ የሚያገለግለው ትክክለኛ ህይወትን ለመኖር ነው። ከነዚህ የሃይማኖት ድርጅቶች ጋር ምንም ግንኙነት የለውም። የቡዳ ባህሪ፣ የሳንጋ ባህሪ፣ የዳማ ባህሪ። ከነዚህ ሶስት ባህሪዎች ውስጥ ደግሞ ከፍተኛ ቦታ የሚሰጠው ለዳማ ነው፣ ማለትም ለትምህርቱ። ስለዚህ ሁሌም ዳማን ከለላ አድርጉ እንዳለ ነው። የዳማን ደሴት ሰርታችሁ በዚህ ደሴት ተሸሸጉ ብሎ እንደመከረ ነው። ግን የትኛው ዳማ? ይህ በመጽሐፍ ላይ የተጻፈውን ዳማ አይደለም፣ ወይም ከአስተማሪዎች የምሰሙትን ወይም ከቡዳ የምሰሙትን ዳማ አይደለም። እናንተ እየተለማመዳችሁት ያለውን ዳማ፣ ማለትም ይህን ቴክኒክ በመለማመድ የምታገኙት የአእምሮ ጽዳትና ጥንካሬ ብቻውን ከማንኛውም ችግር ነጻ ያወጣችኋል። ስለዚህ ራሳችሁ የራሳችሁ ከለላ ወይም መከታ ሁኑ። አታሰረናን። የራሳችሁን ምሽግ ራሳችሁ ውስጥ ቆፍሩ። እናንተው የራሳችሁ በችግር ጊዜ መደበቂያ ደሴት ሁኑ። አታዲፓ። ዳማን በውስጣችሁ ውስጥ አሳድጉና ይህ ዳማ ነው ትክክለኛ ከለላ የሚሆናችሁ። ምንም ሌላ ነገር አይደለም። ይህ ወገናዊ ክፍፍሎች የእሱ ፍላጎት አልነበረም። ነገር ግን የሚያሳዝነው በእሱ ስም አይደለም አንድ፣ በጣም ብዙ ሃይማኖቶች ተፈጠሩ። ከዛ ዳማ ንጽህናውን እያጣ መጣ። ዳማ ንጹህ የሚሆነው ሁለገብ ወይም አቀፋዊ ሲሆን ነው። ልክ ወገናዊነት ሲጀምርና ወደ ሃይማኖት ሲቀየር ወዲያውኑ ፍሬ ነገሩን ያጣል። የበራ ሰው በወገናዊነት አያምንም። ይህ የተፈጥሮ ህግ ነው። ይህን ያገኙ እና ይህንን ነው ለሰዎች ያስተማረው። ሰዎችን በህይወታቸው ላይ እንዲጠቀሙበት የመከረው። ዳማ የሃይማኖት ስነ ስርዓት አይደለም። ወይም የዚህ ወይ የዛ ሃይማኖት የእምነት ፍልስፍና አይደለም። ይህ የተፈጥሮ ህግ ነው። በሁሉም ላይ የሚሰራ። ሰዎች ራሳቸውን ቡዲስት፣ ክርስቲያን፣ ሂንዱ፣ እስላም ወይም ይሁዳ ብለው ቢጠሩ ምንም ለውጥ የለውም። የተፈጥሮ ህግ የተፈጥሮ ህግ ነው። የተፈጥሮን ህግ ስትተላለፉ እዛችሁ ትቀጣላችሁ። እንዲሁም ከተፈጥሮ ህግ ጋር ጎን ለጎን ስትሄዱ ወዲያውኑ ትካካሳላችሁ። ህይወታችሁ ደስተኛ ይሆናል። ይህ በሁሉም ይሰራል። ቡዳ ያገኘው ይህንን ነው። የተፈጥሮ ህግ ቡዳ ኖረም አልኖረም አለ። ህጉን እሱ አልፈጠረውም። ቡዳ ከመምጣቱ በፊትም ህጉ ነበረ። ማንኛውም ሰው የተፈጥሮ ህግን ቢተላለፍ፣ ማለትም በአእምሮ ውስጥ ንዴት፣ ጥላቻ፣ ክፋት፣ ምቀኝነት፣ ሩካቤ ፍላጎት፣ ፍርሃት፣ ጉራ የመሳሰሉትን ሲያመነጭ አእምሮ ይበከላል እና የተፈጥሮ ህግ ቅጣቱን ጀመረ ማለት ነው። ይህ ከቡዳ በፊትም ከቡዳ በኋላም ያለ ህግ ነው። ለዚህ ነው ኤሳ ዳሞ ሰናንተኖ ይህ ህግ ዘላለማዊ ነው ያለው። አንድ ሰው ከነዚህ አእምሮ ግድፎች ራሱን ነፃ ሲያወጣ ህይወቱ እየተሻሻለ ይመጣል። ደስተኛ ይሆናል። ግንኙነቱ ይስተካከላል። ይህ ለሱም ጥሩ ነው፣ ለሌሎቹም ጥሩ ነው። ይህ ከቡዳ በፊትም ከቡዳ በኋላም ነበረ። ቡዳ ይህን የተፈጥሮ ህግ አገኘ። በራሱ ህይወት ላይ ተጠቅሞበት እሱን ነፃ አወጣ። ከዛ በከፍተኛ ርኅራኄ ሌሎችን ማስተማር ጀመረ። ይህ ሁሌ ሁለ ገብ መሆን አለበት፣ ካለበለዚያ ንጽህናውን ያጣል። ቡዳ ድርጅት ወይም ወገን ማቋቋም ዓላማ የለውም። ብዙውን ጊዜ ከሰዎች ጋር ሲነጋገር እኔ እናንተን ተከታዮቼ ለማድረግ ፍላጎት የለኝም፣ እኔ ከድሮ የሃይማኖት መሪዎቻችሁ ወይም ማስተማሪዎቻችሁ ለመለያየት ዓላማ የለኝም፣ እናንተ መነኮሳችሁም ወይም የቤት አስተዳዳሪ ሆናችሁ በሕይወታችሁ ላይ አንድ ዓላማ ይኖራችኋል፣ አእምሯችሁን ከጉድፍ ነፃ ለማውጣት። እኔ በዛ ልረዳችሁ እችላለሁ። አንድ ጥሩ ቴክኒክ አግኝቻለሁ። እሱም ባስተምራችሁና ብትለማመዱ ከሁሉም የመከራ ቀንበርና የአእምሮ ጉድፍ ነፃ ትወጣላችሁ። የእኔ ዓላማ ይህ ብቻ ነው። እሱ ከምንም እምነት ጋር አልተቆራኘም ነበር። ልክ ሕይወቱ ሊያልፍ ሲል ለተሰባሰቡት ሰዎች እኔ በእነዚህ ሳንጋ ወይም የመነኩሴ ስብስብ አልመካም፣ እነሱም በእኔ አይመኩም። እያንዳንዱ ሰው የሚመካው በራሱ ነው። እያንዳንዱ ሰው የሚመካው በውስጡ ባሳደገው ዳማ ነው። አያችሁ? ይህ ምንም አይነት ወገናዊነት የለውም። ዳማ ለሁሉም እኩል ነው። ይህንን ነበር ስትለማመዱ የነበረው። ቡዳ የሚባለው በዳማ ራሱ ሙሉ በሙሉ ከገነባ ነው። በውስጡ ዳማ ከሌለበት እኔ ቡዳ ነኝ እያለ ቢል ተቀባይነት አያገኝም። እንዲሁም ሳንጋ የሚባለው አሁንም ራሱን በዳማ ሲገነባ ነው። ካለበለዚያ ትክክል አይደለም። ስለዚህ ይህንን በደንብ አስታውሱ። በሶስቱ እንቁዎች ከለላ ብታረጉም እውነተኛውን ከለላ የምታደርጉት ግን በዳማ ነው። ማለትም ተለማምዳችሁ ራሳችሁን ያጎለበታችሁበት ዳማ ነው መከታ ሊሆን የሚችለው። ይህ ብቻውን ሁሉንም ከለላና ደህንነት ይሰጣችኋል። ሌላ ማንም አይሰጣችሁም። ይህን ነጥብ እያስታወሳችሁ በቡዳ በዳማ በሳንጋ ከለላ ታደርጋላችሁ። ግን አንድ ነገር ግልጽ መሆን አለበት። አንድ በዚህ ዳማ ጎዳና የሚጓዝ ሰው አእምሮን ከጉድፍ እየጠራ መምጣቱን የሚለካበት ሁለት ባህሪዎች አሉ። እነዚህ ባህሪዎች ይህ ሰው በዳማ እየጎለበተ መምጣቱን አለመምጣቱን ያሳያሉ። ይህ እጅግ በጣም ጠቃሚ ነጥብ ነው። እነዚህ ባህሪዎች በውስጡ እያደጉ ካልመጡ ይህ ሰው ዝም ብሎ ተራ የእምነት ጨዋታ ወይም የእውቀት ጨዋታ እየተጫወተ ነው ማለት ነው። የመጀመሪያው ባህሪ ምንም ነገር ሳይጠብቁ ሌሎችን የማገልገል ፍላጎት። ቁሳዊ ሽልማት ወይም ካሳ መጠበቅ ምንም ጥያቄ የለውም። ነገር ግን ስም፣ ዝና፣ ስልጣን የመሳሰሉትን እንኳን ከተጠበቀ ይህ ሰው ዳማ ምንም አልገባውም ማለት ነው። ዝም ብሎ መስጠት፣ ያለውን ማካፈል። በተለይ ከዳማ ብዙ ጥቅም አግኝቷል። ስለዚህ ሌሎችን እንዴት እንደሚረዳና እንደሚያገለግል ነው ሁሉ የሚያስቡ። ይህ ባህሪ በውስጡ እየጎለበተ ነው ወይስ አይደለም? ይህ ባህሪ በውስጡ ካላደገ የሆነ ችግር አለበት ማለት ነው። ስለ ግላቸው ነፃ መውጣት ብቻ የሚያወሩና ስለ ሌሎች አያገባኝም የሚሉ ከሆኑ እነዚህ ሰዎች አሁንም ገና ራስ ወዳድ ናቸው። የአእምሮ ጽዳት ገና አልጀመረም። አንድ ሰው በውስጡ ያለው ኩራት እየሟሟ ሲመጣ ሌሎችን እንዴት ልርዳ፣ እንዴት ይህን ቴክኒክ ለሌሎች ላዳረስ እያለ ማሰብ ይጀምራል። ይህ የመጀመሪያው ባህሪ ነው። ምንም ምላሽ ወይም ካሳ ሳይጠብቁ ሌሎችን በዳማ የማገልገል ፍላጎት። ሁለተኛው ባህሪ ደግሞ ለሚደረግላችሁ ነገር ሁሉ ሌሎችን የማመስገን ባህሪ። ይህም በጣም ጠቃሚ ባህሪ ነው። አንድ ሰው የሆነ ነገር ከሌላ ሰው ሲቀበል ምስጋና በውስጡ ማደር አለበት። ታዲያ ዳማን የመሰለ ነገር ከሰው ሲገኝ ምስጋናው እንዴት ሊሆን ነው? በቡድሃ ከሌላ ባትወስዱም እንኳን ይህን የነፃነት ጎዳና የሚያሳይ ትምህርት ከእሱ አግኝታችሁ ምንም አይነት ምስጋና በውስጣችሁ ካላደረባችሁ በዳማ አልጎለበታችሁም ማለት ነው። ቡድሃ መሆን ቀላል ነገር አይደለም። ለእልፍ አላፍ ሕይወቶች ይህን ትናንት የተነጋገርንባቸውን 10 ፓራሚዎች ወይም ባህሪዎች በሰፊው ማጎልበት አለበት። ሙሉ በሙሉ ለመምራት በጣም ብዙ ሕይወቶች ይጠይቃል። እሱ ደግሞ ይህን የሚያደርገው እርሱን ለማንጻት ብቻ ሳይሆን ሌሎችንም ለመርዳት ነው። ራስን ነፃ ለማውጣት እነኚህን ፓራሚዎች በትንሹ ቢያሳድግ ይበቃል። ነገር ግን የሳማሳም ቡድሃ ደረጃ ላይ ለመድረስ ማለትም ቴክኒኩን በራሱ ጥረት አግኝቶ ሙሉ በሙሉ ነፃ ከወጣ በኋላ ሌሎችን ማስተማር የሚችልበት ደረጃ ለመድረስ እነኚህን 10 ባህሪዎች በብዛትና በጥልቀት ማሳደግ አለበት። ይህን ለማሳካት ከህይወት በኋላ ህይወት፣ ከህይወት በኋላ ህይወት በጣም ብዙ ህይወቶች እየታገለ ነው እዚህ የደረሰው። ቴክኒኩን ከማግኘቱ በፊትም ይህ ርኅራኄ በውስጡ ነበረበት። ይህን ቴክኒክ አግኝቼ እኔን ነፃ ካወጣሁኝ በኋላ ሌሎቹን ነፃ ወጣለሁ እያለ ነበር የሚሰራው። በጣም ጠንክሮ ባይሰራ ኖሮ ሳማሳም ቡድሃ አይሆንም ነበር። እንዲሁም ሳማሳም ቡድሃ ከሆነ በኋላ ይህን ቴክኒክ ለሌሎቹ ባያስተምር ኖሮ እንዴት ብለን ነበር የምናገኘው? አሁን ቴክኒኩን አግኝቻለሁ። እነዚህ ዓለማዊ ሰዎች መቼም ይህን ዳማ ምን እንደሆነ አይገባቸውም። ከእነሱ ጋር ከምዳረቅ ሂማሊያ ተራራ ጋር አንድ ዋሻ ውስጥ ተቀምጬ ለምን በኒባና ሰላም አልደሰትም ቢልስ? ምን አለፋኝ ከእነዚህ ዓለማዊ ሰዎች ጋር የምዳረቀው ቢል ኖሮ እሱ ቡድሃ አይሆንም ነበር። በውስጡ ከፍተኛ ርኅራኄ አለ። በ35 ዓመቱ ነፃ ከወጣ በኋላ በ80 ዓመቱ ሕይወቱ እስክታልፍ ድረስ ለ45 ዓመታት ያህል ሰዎችን ሲያገለግል ሌት ተቀን ሲያገለግል እንዲሁም የሚያሰለጥናቸውን ሰዎች ጠቅላላ ሂዱና ዳማ ለሌሎች አደርሱ፣ ባሁጃና ሂታያ፣ ባሁጃና ሱካያ፣ ለብዙሃን ደህንነት፣ ለብዙሃን ደስታ፣ በምላሽ ምንም ነገር ሳይጠብቅ ዝም ብሎ በርኅራኄ ሰዎችን በዳማ ሲያገለግል ኖረ። ከዛ ትምህርቱ ቀስ በቀስ እየተስፋፋ ከአስተማሪ ወደ ተማሪ ከትውልድ ወደ ትውልድ ለ25 ክፍለ ዘመናት ያህል ንጽህናው ሳይበከል ጥራቱን ጠብቆ እዚህ ማድረስ ቀላል ነገር አይደለም። ስለዚህ ለእነኚህ ቴክኒኩን ጥራት ጠብቆ ላቆዩት የአስተማሪዎች ሰንሰለት ከፍተኛ ምስጋና ሊሰማን ይገባል። እንዲሁም ቴክኒኩን ላገኘው ለቡድሃ ከፍተኛ ምስጋና ሊሰማን ይገባል። የዚህን ቴክኒክ ጥራት ጠብቆ ለዚህን ያህል ዘመናት ማቆየት በጣም ከባድ ነገር ነው። ሰዎች ተማሪዎቻቸውን ለማስደሰት ሲሉ ቴክኒኩን በቀላሉ ሊበክሉት ይችላሉ። ተማሪ በእንደዚህ አይነት መንገድ ከፈለገ እሺ እንዳልከው አደርግልሃለሁ እየተባለ ቀስ በቀስ ቴክኒኩ ይቀየራል። እኔ ከነጋዴ ማህበረሰብ ነው የመጣሁት እና ደንበኞችን ለማርካት የምንናገረው ነውቃለሁ። ደንበኛ ሁሌ ትክክል ነው የሚል አባባል አለን። ስለዚህ ደንበኛ በዚህ አይነት መንገድ ከፈለገ እንዳለው እናደርግለታለን። ይህን የሚያደርግ አስተማሪ የዳማ አስተማሪ አይደለም። በዛት ምንም ጥቅም የለውም። ጥራት ይበልጣል። በጣት የሚቆጠሩ ሰዎች ይለማመዱ፣ ግን በስነ ስርዓት ይለማመዱ። አንድ አስተማሪ የሚጥረው ሰውን ለማስደሰት ሳይሆን ለመርዳት መሆን አለበት። ባሁጃና ሂታያ ባሁጃና ሱካያ። ስለዚህ እነዚህ ይህን ቴክኒክ በነጽህና ለጠበቁ የአስተማሪ ሰንሰለት ከፍተኛ ምስጋና ልናቀርብ ይገባል። እንዲሁም ለቡዳ ምንም በሱ ከለላ ባንወስድም ከፍተኛ ምስጋና ልናቀርብ ይገባል። በሱ ከለላ ስለወሰድኩኝ ነጻ ያወጣኛል፣ በሱ ከለላ ከወሰድኩኝ የፈለግኩትን ማድረግ እችላለሁ እያሉ ቡዳን ነጻ እንዲያወጣ መጠበቅ ከትምህርቱ ተቃራኒ አስተሳሰብ ነው። ቡዳ መንገዱን ብቻ ነው የሚጠቁመው። እሱ መንገዱን አሳይቷል። ቴክኒኩን ደግሞ ሰዎች በነጻና ተጠብቀውታል። ስለዚህ በቴክኒኩ ስሩ። ዳማን በውስጣችሁ አሳድጋችሁ ነጻ ወጡ። ግን የምስጋና ስሜት በጣም አስፈላጊ ነው። ለዚህ ነው በሶስቱ የእንቁ ባህሪዎች ከለላ የምንወስደው። ቀጥሎ አምስት ማዕቀቦችን ተቀበላችሁ። ማለትም ከአምስት መጥፎ ስነ ምግባሮች ለመታቀብ ቃል ገባችሁ። እንዲገባችሁ የሚያስፈልገው እነዚህ ማዕቀቦች ለዚህ ሜዲቴሽን ቴክኒክ ዋናው መሰረቱ ናቸው። በዓለም ላይ ብዙ ቴክኒኮች አሉ። ከ25 ክፍለ ዘመን በፊት ማለትም በቡዳ ጊዜ በጣም ብዙ የሜዲቴሽን ቴክኒኮች ነበሩ። በጣም ብዙ አስተማሪዎችም ነበሩ። በዛን ጊዜ 6 የታወቁ አስተማሪዎች ነበሩ። ከነዚህ ውስጥ ከቡዳ ሌላ አንድ አስተማሪ ብቻ ለሲላ ወይም ለማዕቀቦች ጥቅም ይሰጥ ነበር። የቀሩት ግን ያው ደንበኞቻቸውን ለማርካት የፈለጋችሁትን አድርጉ፣ አኗኗራችሁ ጥሩ ወይም መጥፎ ምንም ችግር የለውም ይሉ ነበር። ይህ አይነት እብደት ነበረ። እና ሁሉም እኔ ቡዳ ነኝ፣ እኔ ቡዳ ነኝ እያሉ ይለፍፉ ነበር። በሕይወት ጊዜያቸው ዝነኛ ሆነው ነበር። ምክንያቱም እንደተፈለገው እየተኖረ ነፃ የሚወጣ ከሆነ ይህ በጣም ቆንጆ የነፃነት ጎዳና ነው እያሉ ብዙ ሰዎች ትምህርቱን ይከታተሉ ነበር። ነገር ግን ወዲያው ተረሱ። ምክንያቱም የተበከለ ዳማ ነው፣ ትክክለኛውን ጥቅም ሊሰጥ አይችልም። ስለዚህ በዚያን ጊዜ ቢሆን እንዲሁም አሁን አንዳንድ አስተማሪዎች ሲላ ጠቃሚ አይደለም ሊሉ ይችላሉ። ግን ንጹህ ዳማን በተመለከተ ሲላ እጅግ በጣም ጠቃሚ ነው። ዝም ብሎ ትክክለኛ አኗኗርን ሳይኖሩ በዳማ አድጋለሁ ማለት በፍጹም አይቻልም። እድገታችሁ ሲፈልግ ይጓተት፣ ምንም አይደል። ግን እናንተ ሲላ ንጹህ መሆን አለበት። የአኗኗር ዘይቤያችሁ ግብረ ገባዊ መሆን አለበት። የሜዲቴሽኑ መሰረት ደካማ መሆን የለበትም። ይህ ቡዳ ስለተናገረው ወይም መንፈሳዊ መጽሐፍ ላይ ስለተጻፈ አይደለም። እስቲ አስቡት፣ ምንድን ነው የዚህ ቴክኒክ ዓላማ? የቴክኒኩ ዓላማ አእምሯችንን ከስር መሰረቱ ከጉድፍ ነፃ ለማውጣት ነው። እና ደግሞ ከነዚህ አምስት ሲላዎች ወይም ማዕቀቦች አንዱን ስታዛንፉ በጣም መጥፎ የሆነ የአእምሮ ጉድፍ በጭንቅላታችሁ ውስጥ መጠንሰስ ጀመራችሁ ማለት ነው። ለመግደል ከፍተኛ ንዴት፣ ጥላቻ፣ ክፋት መጀመሪያ ያድርባችኋል። ከዛ በኋላ ነው የምትገድሉት። ለመስረቅ ከፍተኛ ስስት ወይም መጓጓት መጀመሪያ በውስጣችሁ ያድራል። ከዛ በኋላ ነው የምትሰርቁት። ለማመንዘር ውስጣችሁ መጀመሪያ በሩካቤ ስሜት በጣም ይረበሻል። ከዛ በኋላ ነው የምታመነዝሩት። ብቻ እንዲህ እያለ እያንዳንዷን ሲላ ለመስበር አእምሯችሁ መጀመሪያ በመጥፎ ነገር ይመረዛል። እናንተ ደግሞ እዚህ የመጣችሁት አእምሯችሁን ለማጥራት ነው። ታዲያ አእምሯችሁን መበከል ካላቆማችሁ እንዴት አድርጋችሁ ነው የምታጠሩት? እንዴትስ ብላችሁ ነው በዚህ በነፃነት ጎዳና የምትጓዙት? ያለ ሲላ የሚቀጥለውን ደረጃ ሰማዲ ወይም አእምሮ ማሰባሰብ ችሎታን እንኳን ማዳበር አትችሉም። ዝም ብሎ ተራ ሰማዲን አይደለም፣ ግን ሰማ ሰማዲን ትክክለኛው የአእምሮ ማሰባሰብን ማለትም ወደ ሶስተኛው ደረጃ ወይም ፓኛ ወይም የአእምሮን አጥርቶ ነፃ የሚወጣው ደረጃ የሚወስዳችሁን ሰማዲ ያለ ንጹህ ሲላ ማዳበር በፍጹም አትችሉም። ስለዚህ ሲላችሁ በደንብ መጠበቅ አለበት። ሲላም በደንብ ለመጠበቅ ደግሞ የአእምሯችሁ ባለቤት መሆን አለባችሁ። አሁን ችግሩ ሰዎች መጀመሪያ ሲላቸውን ይለማመዱ ወይስ ሰማዲን? በጣም አስቸጋሪ ጉዳይ ነው። ፈረሱን ከጋሪው ፊት እናድርግ ወይስ ጋሪውን ከፈረሱ ፊት? ለዚህ መፍትሄ ለማግኘት ከቡድዳ ጊዜ ጀምሮ እንደዚህ አይነት ኮርሶች መዘጋጀት ጀመሩ። በእንደዚህ አይነት ኮርሶች በዙሪያችሁ ባለው ንጹህ አካባቢና እንዲሁም ፕሮግራሙ ራሱ ከበድ ስለሚል ጥፋት ማጥፊያ ጊዜ የላችሁም። ከንጋቱ 10 ሰዓት ጀምሮ እስከ ምሽቱ 3 ተኩል ድረስ ውጥር አድርገን ይዘናችኋል። እንዴት ብላችሁ ነው ጥፋት የማጥፋት እድል የምታገኙት? ስለዚህ ሲላችሁ ንጹህ ይሆናል። እንዲሁም ሰማዲን ጎን ለጎን እየተለማመዳችሁ ነው። እሱም ሰማ ሰማዲ ወይም ትክክለኛው አእምሮ ስብስብ ይኖራል። አእምሮን መሰረቱ ሐሳባዊ በሆነ ነገር ላይ ተመርኩዞ ወይም እውነት ባልሆነ ነገር ላይ ተመርኩዞ ማሰባሰብ ይቻላል። እንዲሁም በጥላቻ ወይም በጉጉት አእምሮን ማሰባሰብ ይቻላል። ነገር ግን ይህን እውነት ተመርኩዞ ማለትም በራሳችሁ ውስጥ ያለውን እውነት ተመርኩዞ ምንም አይነት ጥላቻ መጓጓት የሌለበትን ሰማዲ ለማጎልበት ሲላ በጣም አስፈላጊ ነው። ለዚህ ደግሞ እንደዚህ አይነት የሜዲቴሽን ኮርሶች ይረዳችኋል። ሲላ ለጥሩ ሰማዲ፣ ጥሩ ሰማዲ ደግሞ ለፓኛ። እንዳልኩት ሰማዲን ከቡድዳ በፊትም በህንድ ውስጥ ይለማመዱት ነበር። ከቡድዳ በፊት፣ በቡድዳ ጊዜ እንዲሁም ከቡድዳ በኋላ ስለ ሲላ የሚያስተምሩ አስተማሪዎች ነበሩ። ሲላ ቡድዳ የፈጠረው አዲስ ነገር አልነበረም። እንዲሁም ሰማዲም በጊዜው የነበረ ትምህርት ነበር። ቡድዳ የፈጠረው አዲስ ነገር አይደለም። ራሱ ቡድዳ ቡድዳ ከመሆኑ በፊት ሁለት የተለያዩ አስተማሪዎች ጋር ሄዱ። በጣም ጥልቅ የሆነ ሰማዲ ማለትም ሰባተኛው ደረጃ የአእምሮ መስጠትና ስምንተኛው ደረጃ የአእምሮ መስጠት የሚባሉ በጣም ጥልቅ የሆኑ የአእምሮ ስብስብ ትምህርቶችን ተምሯል። እነዚህ ትምህርቶች በአሁኑ ጊዜ በዓለም ላይ ጠፍተዋል። እና ቡድዳ በጊዜው እነዚህን ሰማዲዎች ተምሮ ነገር ግን አእምሮ ውስጥ አሁንም ግድፎች እንደቀሩ አየ። ስለዚህ እሱ የራሱን ፓኛ ወይም እውቀት ማሳደግ ነበረበት። አእምሮን ሙሉ በሙሉ የማጥራት ዘዴ። ፓኛም ቢሆን ከቡድዳ በፊት፣ በቡድዳ ጊዜ እንዲሁም ከቡድዳ በኋላ በህንድ ውስጥ ነበረ። ግን በጊዜው የነበረው ፓኛ ሱታማያ ፓኛ ማለትም ማንበብ፣ መወያየት፣ መከራከር ወይም ችንታማያ ፓኛ ዝም ብሎ ነገሮችን በእውቀት ደረጃ ማሰላሰል፣ ማገናዘብ ነበር። ነገር ግን ባሃበናማያ ፓኛ ማለትም እውቀትም በተግባር በራስ ላይ የማየት ትምህርት የለም ነበር። እንዴት ፓኛን በህይወት ላይ እንደምንጠቀምና እንዴት ይህንን ኑሮ እንደምንኖረው የሚያስተምር ትምህርት የለም ነበር። ይህ ነው የቡድዳ አስተዋጽኦ። እንዲሁም ሰማዲን በጣም ንጹህ አደረገው። አሁን አእምሮ ማሰባሰቢያው ቁስ ከድንቁርና ነፃ የሆነና በራስ ልምድ ላይ የተመረኮዘ እውነት ነው። የራሳችሁን ትንፋሽ፣ ትንፋሽ እንዳገባቡ እንዲሁም ትንፋሽ እንዳወጣጡ፣ እናንተ ምንም ለመቀየር ሳትሞክሩ በእርጋታ ማጤን፣ ከዛ ቀስ በቀስ በሰውነት ላይ የሚፈጠረውን ስሜትና እንዲሁም የራሳችሁን አእምሮ ማጤን ጀምራችሁ የምትሰሩበት ቁስ ሁልጊዜ እውነትን የተመረኮዘ ነው። በራሳችሁ ላይ ስለሚካሄደው እውነት ማጤን ምንም የሚያሳስት ነገር የለበትም። ይህ ሐሳባዊ አይደለም። ከመውደድ ወይም ከጥላቻም ነፃ ነው። ስለዚህ በእውነት ላይ የተመረኮዘ ሰማዲ፣ ትክክለኛ የአእምሮ ስብስብ ወይም ሰማ ሰማዲ ነው። እንዲሁም ሶስተኛው ደረጃ በእውነት ላይ የተመረኮዘ ተግባራዊ እውቀት፣ ትክክለኛ እውቀት ወይም ትክክለኛ ፓኛ ነው። አንድ ሰው በጎዳናው ለመጎልበት ከፈለገ የቴክኒኩ ንጽህና መጠበቁን ማስተዋል አለበት። እዚህ ለአስር ቀናት የመጣችሁት ቴክኒኩ ያዋጣችሁ ያዋጣችሁ እንደሆነ ለመሞከር ነው። እነዚህ 10 ቀናት ካለቁ በኋላ ሁላችሁም የራሳችሁ ባለቤቶች ናችሁ። ስለዚህ ቴክኒክ ጥሩ ነው የምትሉ ከሆነ ምንም ነገር አትቀላቅሉበት። ንጽህናውን እና ጥራቱን ጠብቁት። ምንድነው የዚህ ቴክኒክ ንጽህና? ሰማሃዲ ስትለማመዱ ስራችሁን የጀመራችሁ ትንፋሻችሁን በመጠቀም ነው። ትንፋሽን በመጠቀም አእምሮን የሚያሰባስቡ በጣም ብዙ ቴክኒኮች አሉ። አንዳንድ ቴክኒኮች ትንፋሻችሁን እንድትቆጣጠሩ ያስተምሯችኋል። እነኚህ ቴክኒኮች የራሳቸው ጥቅም ሊኖራቸው ይችላል። እኛ እዚህ የተሰበሰብነው ሌሎችን ቴክኒኮች ለመተቸት አይደለም። ነገር ግን የእኛን ቴክኒክ በተመለከተ መጠቀም ያለባችሁ በተፈጥሮ የሚመጣውን አየር እንዳገባቡና እንዳወጣጡ ነው። አጠቃላይ ጎዳናው የታቡታ የሚለውን ቃል ይጠቀማል። ማለትም ተፈጥሮን እንዳመጣጡ ተቀበሉት እንጂ እናንተ እንደፈለጋችሁት አትቀያይሩት። በትክክለኛው ተፈጥሯዊ እውነት ስሩ። ሰው ሰራሽ ወይም እናንተ በፈጠራችሁት እውነት ላይ አትመርኮዙ። ተፈጥሯዊ እውነትን ከጊዜ ወደ ጊዜ እንዳከሳሰቱ እንበልና በአሁኑ ሰዓት ትንፋሻችሁን እያጤናችሁ ነው። ጥልቅ ትንፋሽ ከሆነ እናንተ ብቻ መቀበል፣ ትንፋሼ አሁን ጥልቅ ነው። ላይላዩን ከሆነ ትንፋሼ ላይላዩን ነው። በቀኝ አፍንጫ ቀዳዳ የሚያልፍ ከሆነ ትንፋሼ በቀኝ አፍንጫ ቀዳዳ እያለፈ ነው። በግራ ቀዳዳ ከሆነ ደግሞ በግራ ቀዳዳ። በሁለቱም ቀዳዳ እያለፈ ከሆነ በሁለቱም ቀዳዳ። ትንፋሻችሁ ጥልቅና ረጅም ከሆነ ላይላዩን ለማድረግ አትሞክሩ። እንዲሁም ትንፋሻችሁ ላይላዩን ከሆነ ጥልቅ ለማድረግ አትሞክሩ። እውነትን እንዳመጣጡ እንዳከሳሰቱ ተቀበሉት። አዎ፣ ምናልባት ለአዲስ ተማሪዎች ትንፋሻችሁ በጣም ረቂቅ ከሆነ እየወጣ ይሁን እየገባ ላይታወቃችሁ ይችላል። ይህ ሲያጋጥም ለተወሰኑ ጊዜያት ትንሽ ትንፋሻችሁን ጠንከር እንድታደርጉ ይፈቀድላችኋል። ታዲያ ይህ ሁል ጊዜ መሆን የለበትም። ወዲያው ትንፋሻችሁን መለየት ስትጀምሩ ወደ ተፈጥሯዊ ለስላሳውና ረቂቁ ትንፋሻችሁ መመለስ አለባችሁ። እንደዚህ እያደረጋችሁ ነው የደሎደመውን አእምሯችሁን የምትስሉት። ሌላው ጠቃሚ ነገር ትንፋሻችሁ ሲወጣና ሲገባ ማጤን ያለባችሁ በትንሽ የሰውነት ክፍል ላይ ነው። አስተሳሰባችሁን በአነስተኛ የሰውነት ክፍል ላይ ባሰባሰባችሁ ቁጥር አእምሯችሁ የዛነው ያህል እየተሞረደ ይመጣል። በትልቅ የሰውነት አካል አእምሯችሁን ለማሰባሰብ ብትሞክሩ አእምሯችሁ ሊሰባሰብ ይችላል። ነገር ግን በጣም የረቀቁ የሰውነት ስሜቶችን ለማዳመጥ በደንብ አይሾልም። ለዚህ ነው ቡዳ ናሰገ ማለትም አፍንጫችሁ ፊት ለፊት ያለውን የሰውነት ክፍል እንድትጠቀሙ የሚመክረው። አስተሳሰባችሁን በዚህ ጠባብ ቦታ ላይ ትክላችሁ ትንፋሻችሁ ሲወጣና ሲገባ ማጤን መለማመድ ጀመራችሁ። ይህ በሶስተኛው ቀናት ውስጥ በዚህ የሰውነት ክፍል ላይ የሚከሰቱትን ረቂቅ የሰውነት ስሜቶች ማጤን እንድትችሉ ረዳችሁ። ከዛ የአእምሮ ማሰባሰቢያውን ክፍል የባሰ አሳነሳችሁት። በዚህም ምክንያት አእምሯችሁ የባሰውን ሾለ። ከዛ በአራተኛው ወይም በአምስተኛው ቀን በአጠቃላይ የሰውነታችሁ ክፍል ላይ የሚከሰተውን የሰውነት ስሜቶች ጠቅላላ እንድታጤኑ ረዳችሁ። ጠባብ የአእምሮ ማሰባሰቢያ የሰውነት ክፍል በጣም ጠቃሚ ነው። ስለዚህ በዚህ በአፍንጫ በር ላይ ባለው የሰውነት ክፍል ተጠቀሙ። እንዲሁም ትንፋሻችሁ ተፈጥሯዊ ትንፋሽ፣ ንጹህ ትንፋሽ፣ ሌላ ምንም ነገር ሳይደባለቅበት ትንፋሽ ብቻ መሆን አለበት። የሆነ ቃላት እንዳደጋግሙ እንዲገባችሁ የሚያስፈልገው ከትንፋሻችሁ ጋር የሆነ ቃላትን ብትደጋግሙ አእምሯችሁ በቀላሉ ይሰባሰባል። እንዲሁም በአእምሯችሁ ምንም አይነት ምስል ወይም ቅርጽ ወይም ሐሳብ እንዳይኖር። አሁንም የሆነ መላእክት ወይም የሃይማኖት መስራቾች ወይም የቅዱሳን ሰዎች ወይም አእምሯቸው የበራ ሰዎች ምስልና ቅርጽ በአእምሯችሁ ውስጥ ብትቀርጹ በእነዚህ ፍጡራን ከፍተኛ እምነት ስላላችሁ አእምሯችሁ በቀላሉ ይሰባሰባል። ነገር ግን ቪፓሻናን መለማመድ አትችሉም። በቪፓሻና ሁሉም አይነት የአእምሮ ምስሎች፣ ሁሉም አይነት ያምሮ ቃላት ድግግሞሽ የተከለከሉ ናቸው። ማጤን ያለባችሁ ተፈጥሯዊ ሁነት በራሱ ጊዜ ሲከሰት ብቻ ነው። አንድ እነዚህን ቃላቶች የማንፈቅድበት ምክንያት እነዚህ ቃላቶች ብዙውን ጊዜ የአንድ ሃይማኖት ድርጅት አምላክ ስም ወይም የሃይማኖቱ መስራች ስም ሊሆኑ ይችላሉ። ይህ ማለት ቴክኒኩ የዛን ሃይማኖት ለሚከተሉ ሰዎች ብቻ ነው የሚያገለግለው ማለት ነው። በአንድ ሃይማኖት ውስጥ በጣም የሚሰገድለትና የሚከበር አምላክ ሌላ ሃይማኖት በሚከተል ሰው ደግሞ ጭራሽ ስሙ እንኳን አይጠራም። ዳማ ደግሞ ዓለም አቀፋዊ ነው። ምክንያቱም የመከራ ዜማ ዓለም አቀፋዊ ነው። አእምሮ ሲበከል ወይም ሲጎድፍ አንድ ሰው በዚህ ምክንያት መከራ ውስጥ ይዘፈቃል። ይህ ለአንድ ሃይማኖት ወይም ለአንድ ማህበረሰብ ወይም ለአንድ ሀገር ወይም ለአንድ ጾታ ብቻ የተወሰነ አይደለም። የመከራው ዜማ ለሁሉም እኩል ነው። ስለዚህ መፍትሄውም ለሁሉም አንድ አይነት መሆን አለበት። ወገናዊ ወይም የግል ሃይማኖታዊ መፍትሄ ችግሩን አይፈታውም። እና ለአንድ ሃይማኖት ብቻ የሚያገለግሉ ቃላቶችን ከተጠቀምን ወይም በአንድ ሃይማኖት ብቻ የሚመለኩ ምስሎችን ከተጠቀምን ከዚህ ሃይማኖት ውጭ የሆኑ ግለሰቦች ሊጠቀሙበት አይችሉም። ይህ አንድ ምክንያት ነው። ነገር ግን አንድ ሌላ ረቀቅ ያለ ምክንያት አለ። አንዳንድ ተማሪዎች ይመጡና ቃላት በአእምሯቸው ውስጥ እየደጋገሙ እንዲሰሩ ፈቃድ ይጠይቃሉ። ምክንያቱም ቃላቱን ሲደጋግሙ አእምሯቸው በቀላሉ ይሰባሰባል። ነገር ግን ወገናዊ ቃላት ወይም ሃይማኖታዊ ቃላት አልጠቀምም። ብቻ ትንፋሽ ሲገባ አንድ ላለው፣ ትንፋሽ ሲወጣ ደግሞ ሁለት ላለው። ይህን ማንኛውም ሰው ሊጠቀመው ይችላል። አንድ ሁለት፣ አንድ ሁለት፣ ወይም ገባ ወጣ፣ ገባ ወጣ፣ ገባ ወጣ እያልኩኝ ልጠቀም ብለው ፈቃድ ይጠይቃሉ። ጥሩ ነጥብ። ጥሩ ነው፣ ግን ይህንንም አንፈቅድም። ምክንያቱም ማንኛውንም ቃላት ዝም ብላችሁ ብትደጋግሙ ሁሉም አስተሳሰባችሁ እነዚህ ቃላቶች ላይ ይሆንና ትንፋሻችሁ ሙሉ በሙሉ ትረሳላችሁ። አእምሯችሁ በእነዚህ ቃላቶች ምክንያት በቀላሉ ይሰባሰባል። ትንፋሻችሁ ቢገባም ቢወጣም እናንተ ብቻ ገባ ብትሉ፣ አሁንም ትንፋሻችሁ ቢገባም ቢወጣም ወጣ ብትሉ፣ ገባ ወጣ፣ ገባ ወጣ፣ ወይም አንድ ሁለት፣ አንድ ሁለት እያላችሁ አእምሯችሁን ታሰባስቡታላችሁ። ነገር ግን ትንፋሻችሁን በአጠቃላይ ትረሱታላችሁ። ዓላማችሁን ትዘነጉታላችሁ። የእኛ ዓላማ አእምሮን ማሰባሰብ ብቻ አይደለም። ዓላማችን በአእምሮና በአካል ላይ ያለውን እውነት ለመረዳትና ምን አይነት ግንኙነት በመካከላቸው እንደሚካሄድ ለመገንዘብ ነው። ለዚህም የሰውነት ስሜታችሁን ማጤን የምትችሉበት ደረጃ ጠልቃችሁ መግባትና በሚዛናዊ አእምሮ ማጤን መቻል አለባችሁ። ነገር ግን አንድ ሁለት፣ አንድ ሁለት በማለት አእምሯችሁን የምታሰባስቡ ከሆነ የሰውነት ስሜታችሁን ማጤንና በውስጣችሁ ምን እየተካሄደ እንደሆነ መረዳት ስለማትችሉ አንድ በጣም ጠቃሚ ነገር በሕይወታችሁ ያመልጣችኋል። ቪፓሻና ያመልጣችኋል። ስለዚህ ቃላት በአእምሯችሁ ውስጥ እንዳትደጋግሙ። ሌላው ቃላት የመደጋገሙ ችግር ደግሞ እያንዳንዱ ቃላት የራሱ የሆነ የእርግብግቢት ወይም ንዝረት አለው እና ያን ቃላት ዝም ብለን በምንጠራበት ጊዜ ያ ንዝረት በአጠቃላይ ሰውነታችን ላይ ያስተጋባል። እና የማንትራ ወይም የቃላት ድግግም አዋቂዎች እንደደረሱበት ከሆነ አንዳንድ ቃላቶች በጣም ኃይለኛ ንዝረት አላቸው። ልክ ደውልን በመደወያው በጣም ስትመቱት የሚፈጥረውን አይነት ንዝረት በሰውነታችን ላይ ይፈጥራሉ። እነዚህ ቃላቶች ኦም፣ ኢንግ፣ ሪንግ፣ ክሊንግ፣ ቢጅ ማንትራ ይባላሉ። እና እነዚህን ቃላቶች በምትደጋግሙበት ጊዜ በጣም ኃይለኛ ንዝረት በአጠቃላይ ሰውነታችሁ ላይ ስለሚፈጠር አእምሯችሁን በቀላሉ ማሰባሰብ ትችላላችሁ። ምክንያቱም አጠቃላይ ሰውነታችሁ በዛ ንዝረት ይታቀፋል። ነገር ግን ይህ ሰው ሰራሽ ንዝረት ነው። የራሳችሁን ተፈጥሯዊ ንዝረት ወይም እውነተኛ ንዝረት ማጤን አትችሉም። እና ቪፓሻና ደግሞ በራሳችሁ ላይ ያለምንም ተጽዕኖ የሚከሰተውን የሰውነት ንዝረት ነው እንድታጤኑ የሚፈልገው። እነኚህ ሰው ሰራሽ ንዝረቶች እስከ ተወሰነ ደረጃ ድረስ ጥሩ ሊሆኑ ይችላሉ። ምክንያቱም በአካባቢያቸው የሚፈጠሩት መጥፎ ንዝረቶች ሰውነታቸውን እንዳይነኩ እንደ ከለላ ሆነው ያገለግላሉ። ነገር ግን በውስጠኛው የአእምሮ ክፍል የሚገመገመውን የሰውነት ስሜት እና ንዝረት እንዳታጤኑ ያግዳቸዋል። ምን ትሆናላችሁ? ንዴት ወይም የሩካቤ ፍላጎት ወይም ፍርሃት ወይም ትምክህት ሲያድርባችሁ። በእነዚህ የአእምሮ ጉድፎች ምክንያት የሚፈጠረውን የሰውነት ስሜት ማዳመጥና ራስን ከችግር ማውጣት በጣም ይበልጣል። ግን ቃላት የምትደጋግሙና በቃላቱ ምክንያት ልዩ የሰውነት ስሜትን የምትፈጥሩ ከሆነ እውነትን እንዳመጣጡ እንዳታጤኑ ያግዳቸዋል። ስለዚህ ቃላት መደጋገም አይፈቀድም። እንዲሁም በአእምሮ ውስጥ ምስል ማስቀመጥ አይፈቀድም። አጠቃላይ ቴክኒኩ ከዚህ ከተሸፈነ እውነት ማለትም ከዚህ ጠጣርና የጓጎለ ሰውነታችሁ ጀምራችሁ እየከፋፈላችሁ፣ እየሰነጠቃችሁ፣ እያሟሟችሁ በጣም ረቂቁና ወደ እርግብጎሽ ወደሚቀየረው እውነት ድረስ ያደርሳችኋል። ይህ ደረጃ ሰውነታችንን በተመለከተ የመጨረሻው እውነት ነው። በዚህ ደረጃ ምንም ጠጣር ነገር በሰውነት ላይ የለም። ሁሉም የእርግብጎሽና የረቂቅ አቶሞች ክምር ነው። ታዲያ አሁን የሆነ ጠጣር ምስል በአእምሯችሁ ውስጥ ብታስቀምጡ እሱንም ብትንትኑን ካላወጣችሁት ቴክኒኩ አይሰራም። ታዲያ ለምንድን ነው አዲስ ጠጣር ነገር ፈጥራችሁ እንደገና የምታማሙት? ሰውነታችሁ ላይ ያለውን ጠጣር ራሱ ማሟሟት በጣም መከራ ነው፣ እንኳን ሌላ ነገር ተጨምሮበት። ስለዚህ ምስል አትጠቀሙ። በሰውነታችሁ ላይ ከጊዜ ወደ ጊዜ የሚበቅለውን ስሜት የታቡተ እንዳመጣጡ እንጂ የታክሪተ እናንተ የፈጠራችሁትን እውነት አታጤኑ። ትክክለኛውን ንዝረት፣ ትክክለኛውን የሰውነት ስሜት እያጤናችሁ ስትሄዱ ይህ ወደ ፓኛ ይወስዳችኋል። ከዛ በአጠቃላይ ሰውነታችሁ ላይ የሚፈጠሩትን ስሜቶች ማጤን ትጀምራላችሁ። የእነዚህን የሰውነት ስሜቶች ተፈጥሯዊ ጸባይ በደንብ እንዲገባችሁ ያስፈልጋል። ይህም ይከሰታሉ፣ ያልፋሉ፣ ይከሰታሉ፣ ያልፋሉ። እነኚህ በሰውነት ላይ የሚከሰቱት ንዝረቶችና ስሜቶች ባህሪ ካልገባችሁ ነገሩ በጣም አደገኛ ነው። ምክንያቱም በሚዛናዊ አእምሮ እነዚህን እውነቶች በማጤን ፋንታ የመውደድና የጥላቻ ምላሽ ትሰጣላችሁ። ይህ ደግሞ የአእምሯችሁ የድሮ አመል ነው። ይህን ጭፍን ምላሽ እድሜ ልካችሁን እንደሰጣችሁ ነው። የሰውነት ስሜቶች ምንጊዜም እንደተከሰቱ ነው። የውስጠኛው አእምሮ ክፍል ሁል ጊዜ እነዚህን ስሜቶች እንዳዳመጠ ነው። ስሜቱ ደስ የሚል ከሆነ በፍላጎትና በጉጉት ምላሽ ይሰጣል። ስሜቱ ደግሞ ደስ የማይል ከሆነ የጥላቻና ሽሽት ምላሽ ይሰጣል። ይህ የአእምሮ ክፍል የአእምሯችን መሰረት ወይም ስር ነው እና የዚህ የምላሽ መስጠት ባህሪ እስረኛ ወይም ባሪያ ሆኗል። ሌት ተቀን አንዴ ሲወድ አንዴ ሲጠላ፣ ሲወድ ሲጠላ ነው የሚኖረው። ይህ ደግሞ አልፎ አልፎ ወደ ላይኛው የአእምሮ ክፍል ይመጣል። የላይኛው የአእምሮ ክፍላችን ማለትም ኮንሽስ ወይም ህሊና የሚባለው የአእምሮ ክፍል በዚህ በውስጠኛው የአእምሮ ክፍል ተጽዕኖ ይደረግበታል። የላይኛውን የአእምሮ ክፍል ለማጽዳት ብትሞክሩ ለተወሰነ ጊዜ ሊሳካላችሁ ይችላል። ግን መሰረቱ ጤነኛ ካልሆነ አጠቃላይ አእምሯችሁ መቼም ጤነኛ አይሆንም። ይህ ነው በቡዳ የተገኘው። ከቡዳ በፊት፣ በቡዳ ጊዜ እንዲሁም ከቡዳ በኋላ አስተማሪዎች ነበሩ። ህንድ በጣም ጥንታዊና መንፈሳዊ ሀገር ናት። አእምሮን አጽድቶ ፍጡራንን ነፃ ለማውጣት ብዙ አይነት ሙከራዎች ተደርገዋል። በዛ ላይ ከቡዳ በፊት፣ በሱ ጊዜና ከሱ በኋላ አስተማሪዎች የሚጠቀሙ ቃላት አንድ አይነት ነው። ከፍላጎቶችና ከጥላቻዎች ነፃ ወጡ፣ ከድንቁርናዎች ነፃ ወጡ፣ ያኔ ብቻ ነው ሙሉ በሙሉ የምትበሩት ይሉ ነበር። እንዲገባችሁ የሚያስፈልገው ነገር የትኛው መጓጓት፣ የትኛው ጥላቻ? እነዚህ ስድስት የስሜት በሮችና እነሱ የሚሰሩባቸው ቁሶች፣ በእነዚህ ቁሶች መጓጓት ማቆም አለባችሁ። ቅርጽ፣ ከለር ወይም ብርሃን የአይን ቁሶች ናቸው። ያንን ነገር ስትወዱ በውስጣችሁ ፍላጎትና መጓጓት ያድርባችኋል። ካልወደዳችሁ ደግሞ ጥላቻና ሽሽት ያድርባችኋል። ድምፅ የጆሮ ቁስ ነው። ስትወዱት ፍላጎት፣ ስትጠሉት ሽሽት። እንደዚህ ያለ ብቻ ሽታ ለአፍንጫ፣ ጣዕም ለምላስ፣ ዳሰሳ ለሰውነት፣ ሐሳብ ለአእምሮ ናቸው። እነዚህ ስድስት አይነት ቁሶችን በተመለከተ እያንዳንዱ መንፈሳዊ አስተማሪ እባካችሁ በእነዚህ ዓለማዊ ቁሶች እንዳትታለሉ፣ ካለበለዚያ ነፃ መውጣት አትችሉም፣ ራሳችሁን ጠብቁ እያሉ እንዳስተማሩ ነበር። ቡድሃም የተናገረው ይህንኑ ነው። ነገር ግን እሱ ማናቸውም ያልደረሱበት አንድ ደረጃ ጠለቅ ብሎ ገብቷል። እሱ በጊዜው የነበሩትን ፍልስፍናዎችና እምነቶች ምንም ሳይቶች ወደ ጎን ቁጭ አደረገና ልክ እንደ ተመራማሪ ስለዚህ አካልና አእምሮ ያለውን እውነት መመራመር ጀመረ። ለመሆኑ የት ነው ችግር የሚጀምረው እያለ እውነትን እያጤነ ሄዶ ሳንኪቴነ ፓንቹፓዳነ ከንዳ ዱከ ሳንኪቴነ በጣም በጥልቀኛው ክፍል እነዚህ አምስት ከንዳ ወይም አምስት ስብስቦችን መፈተሽ ጀመረ። የቁስ አካል ስብስብ አጠቃላይ በሰውነታችን ድንበር ውስጥ የሚገኘውን ቁስ አካል በታትኖ ሲያው ከላፓ ከሚባሉ ረቂቅ ነገሮች ነው የተሰራው። እነሱም ቋሚ ሳይሆኑ ይከሰታሉ፣ ያልፋሉ፣ ይከሰታሉ፣ ያልፋሉ። እንዲሁም አእምሮም በታትኖ ሲያው በአራት ትላልቅ ክፍሎች ነው የተከፈለው። ነገሮችን የሚያውቀው፣ ነገሮችን የሚያገናዝበው፣ በሰውነት ላይ የሚፈጠሩትን ስሜቶች የሚያጣጥመው፣ እንዲሁም ለዚህ ስሜት ምላሽ የሚሰጠው የአእምሮ ክፍል። ሁሉንም ከመረመረው በኋላ የደረሰበት ነጥብ እነዚህ አምስቱ አንድ ላይ ተሰባስበው እኔ የሚባለውን ድንቁርና ይፈጥሩብናል። እኔ ሰውነት ነኝ። ኦ እኔ እያወቅኩ ነው። ይሄ እኔ ማገናዘብ ነው። እኔ እያገናዘብኩ ነው። ይህ የእኔ ስሜት ነው። እኔ ስሜት እያዳመጥኩ ነው። ኦ ይህ የእኔ ምላሽ ነው። እኔ ምላሽ እየሰጠው ነው። እና ለእነዚህ እኔ እና የእኔ ለሚባሉ ነገሮች በፍቅር ሙጭጭ እንልባቸዋለን። ኡፓዳነ በእነዚህ አምስት ስብስቦች ከፍተኛ ጥብቅ ያድርብናል። በዚህ ከፍተኛ ጥብቂያ ምክንያት እነዚህ አምስት ስብስቦች ይከሰታሉ። ከዛ ይባዛሉ። ሳንካራ ዝም ብሎ ይባዛል። በዛው መጠን መከራችንም ይባዛል። በዚህ ሰዎች በተግባር ደረጃ የት መከራቸው እንደሚጀምር መረዳት ይችላሉ። ቡድሃ አጠቃላይ ሰውነትና የአእምሮ ክፍሎችን በታትኖ ፈትሾ እነዚህ አምስቱ ስብስቦች እንዴት እንደሚሰሩ ለይቶ ማየት ችሏል። ይህ የቪፓሻና ቴክኒክ እዛ ደረጃ ያደርሳችኋል። ነገር ግን እናንተ ከሰውነት ስሜታችሁ ጋር ጨዋታ ከጀመራችሁና ስሜቶችን ማማረጥ ከተያዛችሁ መከፋፈሉንና መሰነጣጠቁን ማማመቱን ስለምትረሱት እንዴት አካላችሁና አእምሯችሁ እንደሚገናኙ፣ እንዴት አንዱ ሌላው ላይ ተጽዕኖ እንደሚያደርግ፣ እንዴት በሌላኛው ተጽዕኖ እንደሚደረግበት የመሳሰሉት እውቀቶች ለእናንተ ጠቃሚ አይሆኑም። ብቻ ጥሩ ስሜት ሲሰማ መደሰት፣ መጥፎ ስሜት ሲሰማ ደግሞ መደበር ይሆናል ስራችሁ። እሱ ቬደና ወይም የሰውነት ስሜት የሚሰማበት ደረጃ ድረስ የወሰደን በስሜት እንድንጫወት አይደለም። የዚህ ዋናው ዓላማ ከዓለማዊ ቁሶች ተጽዕኖ ነፃ ለመውጣትና ጉጉትና ጥላቻን ከመጠንሰስ ነፃ ለመውጣት ነው። ይህ የሁሉም መንፈሳዊ አስተማሪዎች ትምህርት ነበር። ነገር ግን እነሱ እየሰሩ የነበረው ከላይ ነው። ቡድሃ ጠልቆ ገብቶ የእኛ መጓጓት ወይም ጥላቻ በእነኚህ ውጫዊ ቁሶች ምክንያት እንደማይጀምር ደረሰበት። በውጫዊ ቁሶችና በእኛ ፍላጎት ወይም ጥላቻ መካከል የሆነ ነገር ይጎድል ነበር። ይህም የሰውነት ስሜት ነው። ፓሰፓቸያ ቬደና አንድ የሆነ ቁስ ከአንዱ የሰውነት በር ጋር ግንኙነት ሲያደርግ በሰውነታችን ላይ የሆነ ስሜት ይፈጥራል። አንደኛው የአእምሮ ክፍል በጣም ጥሩ ወይም በጣም መጥፎ ብሎ ግምገማ ሲሰጥ በዚህ ፍርድ ምክንያት የሚፈጠረው ስሜት ደስ የሚል ወይም ደስ የማይል ይሆናል። ከዛ በኋላ ነው ቬደና ፓቸያ ተነሃ ማለትም ፍላጎት ወይም ጥላቻ የሚያድርብን ከግምገማው በፊት ሳይሆን ቁሱ ጥሩ ወይም መጥፎ ከተባለ በኋላ ነው። ይህ ሰንሰለቱን አገናኝ ቀለበት ከጎደለ ስራችሁ ዝም ብሎ በላይኛው የአእምሮ ክፍል ብቻ ይሆናል። ከመጓጓትና ከጥላቻ የላይኛው የአእምሮ ክፍል ነፃ ቢወጣ አይከፋም። ይህ ነገሮችን የሚረዳው የአእምሮ ክፍል ንጹህ ያደርገዋል። ይህ ምንም ችግር የለውም። ነገር ግን የውስጡ የአእምሮ ክፍል ሳይነካ ይታለፋል። ቡዳ ሰዎች እንዴት የሰውነት ስሜትን ተጠቅሞ የውስጠኛውን የአእምሮ ክፍል እንደሚያጠሩት አስተምሯል። ስለዚህ ቡዳ እንዳስተማረው ቪፓሻናን መለማመድ የምትፈልጉ ከሆነ ቬደና ወይም የሰውነት ስሜት መረሳት የለበትም። የሰውነት ስሜትን ረስታችሁ በውጭ የሚካሄዱትን ክንውኖች ብቻ ማጤን ከቻላችሁ ጥሩ ነው። ይህ ቢያንስ የላይኛውን የአእምሮ ክፍል ያጸደዋል። ነገር ግን የአእምሯችሁን ስር መሰረት ማጽዳት አትችሉም። ስለዚህ ሁሌ ቪፓሻና ስትለማመዱ ማስታወስ ያለባችሁ ነገር የሰውነት ስሜትን ማጤን ነው። የሰውነት ስሜቶች በእኛ ባህሪ ላይ በጣም ከፍተኛ ሚና ይጫወታሉ። ስለዚህ የሰውነት ስሜቶች ተፈጥሮ ምን እንደሆነ በደንብ ይግባችሁ። ወደፊት ይህን ቴክኒክ በደንብ እየተለማመዳችሁ ስትሄዱ ግልጽ እንደሚሆንላችሁ የሰውነት ስሜት ደስ ቢልም ባይልም ይከሰታሉ፣ ውሎ አድሮ ያልፋሉ፣ ይከሰታሉ፣ ውሎ አድሮ ያልፋሉ። ለዘላለም እዛው አይቆዩም። እንደገና ይህ ስሜት ሲሟሟና እየተበተነ ሲመጣ ወደ ንዝረት ይቀየራል። ከዛ የመቀያየሩ ፍጥነት በጣም ይጨምራል። እንደ ተከሰተ ወዲያው ያልፋል፣ ይከሰታል፣ ወዲያው ያልፋል። ምንም ቋሚ አይደለም። ይህ ነው የእያንዳንዱ የሰውነት ስሜት ተፈጥሮ ጸባይ። ምክንያቱም ይህ ነው የአጠቃላይ የአካላዊና አእምሮዊ ጸባይ። የሰውነት ስሜት ማለት ደግሞ አእምሮና አካል ሲገናኙ የሚፈጠር ክስተት ነው። አእምሮና ሰውነት ሁሌም ይከሰታሉ፣ ያልፋሉ፣ ይከሰታሉ፣ ያልፋሉ። ስለዚህ የሰውነት ስሜትም ይከሰታል፣ ያልፋል፣ ይከሰታል፣ ያልፋል። ይህንን ራሳችሁ በሰውነታችሁ ላይ በተግባር እያያችሁ ነው። ዝም ብላችሁ እውቀታችሁን እያብሰለሰላችሁ አይደለም፣ ወይም ቡዳ ስላለው አይደለም። ራሳችሁ በሰውነታችሁ ላይ በቀጥታ እያያችሁት ነው። ይህ ተግባራዊ ልምድ እየዳበረ ሲመጣ ባህበና ማያፋኛ ይሆናል። ምክንያቱም እውነትን እየኖራችሁ ነው። ዝም ብሎ ሱታ ማያፋኛ የሰማችሁት እውቀት አይደለም። እናንተ በልምድ ደረጃ እውነትን እያያችሁ ስትመጡ የውስጠኛ አእምሮ ክፍልም እግረ መንገዱን የድሮ አመሉን እየቀየረ ይመጣል። ይህን ሁሌ ማስታወስ አለባችሁ። ሁልጊዜ የሰውነት ስሜት ሲሰማኝ ምላሽ አልሰጥም ማለት ትንሽ ይከብዳል። ይህ በጣም ከፍተኛ ደረጃ ነው። ግን ሁላችንም መጨረሻ ላይ እዛ ደረጃ መድረስ አለብን። አላማችን ግልጽ መሆን አለበት። በፈለገው አይነት የሰውነት ስሜት በፍላጎት ወይም በጥላቻ ምላሽ አልሰጥም። ምናልባት ምላሽ ከሰጠው ደግሞ ወዲያውኑ ጥፋቴን ተገንዝቤ ማስተካከል አለብኝ። በጣም ደስ የሚል ስሜት ተሰምቷችሁ ምላሽ እየሰጣችሁ ነው እንበል። ኦ እንዴት ደስ ይላል! በጣም ጥሩ። አሁን አስተሳሰብ ያለ ምንም መሰናክል ከራስ ወደ ግልክ እንደ ጅረት እየፈሰሰ ነው። ነጻ እርግብግቦሽ ነጻ እርግብግቦሽ ጅረት አገኘው ከማለት ወዲያውኑ ባናችሁ ለምንድን ነው በፍላጎት ምላሽ የምሰጠው? ይህም እኮ አላፊ ነው። ለሚያልፍ ነገር ደግሞ የምን መጓጓት ብላችሁ ራሳችሁን ማስታወስ አለባችሁ። እንደገና ይህ ለስላሳ የሰውነት ስሜት በጣም ደስ ወደማይል የሰውነት ስሜት ተቀይሮ ህመም ምናምን በሰውነታችሁ ላይ መሰማት ቢጀምር በጥላቻ ምላሽ ብትሰጡም አሁንም ወዲያው ራሳችሁን አስታውሳችሁ ወደ እውቀት መመለስ አለባችሁ። ይህም እኮ አላፊ ነው። የምን ጥላቻ ነው ደግሞ በኃላፊ ነገር እያላችሁ ራሳችሁን ገስጹ። እንደዚህ እያላችሁ ራሳችሁን በአንቻ እውቀት ላይ ትገነባላችሁ። ይህን የአንቻ እውቀትን እየገነባችሁ ስትሄዱ በጎዳናው እየጎለበታችሁ ትመጣላችሁ። እነዚህ ናቸው የቪፓሻና መሰረታዊ ነጥቦች። በእነዚህ በደንብ ካልሰራችሁ ውጤት እንዳትጠብቁ። አጠቃላይ ቴክኒኩ በውጤት ላይ የተመረኮዘ ነው። ከሞት በኋላ ውጤት ታገኛላችሁ ማለት አይደለም። ለነገሩ ከሞት በኋላ ጥቅምም አለው። ምክንያቱም ሙሉ በሙሉ ነፃ ወጣችሁ ህይወት መፍሰሱን እስካላቆመ ድረስ ህይወታችሁ ያለማቋረጥ ካለፈው ወደሚመጣው ህይወት ይፈሳል። ስለዚህ ወደፊት ሙሉ በሙሉ ነጻ እስከምትወጡ ድረስ በደንብ ከተለማመዳችሁ ጥቅም ማግኘታችሁ አይቀርም። ነገር ግን በዚህ ህይወት ምን ጥቅም እያገኛችሁ ነው? በዚህ አሁን በምትኖሩት ህይወት ላይ ጥቅም መታየት መቻል አለበት። ምንም ለውጥ በህይወታችሁ ላይ ካላያችሁ፣ የተሻለ ህይወት መኖር ካልጀመራችሁ የሆነ ስህተት አለ ማለት ነው። ማለትም በደንብ እየተለማመዳችሁ አይደለም። ቴክኒኩ ሰዎችን ሁሌም እንደረዳ ነው። ባለፉት 25 ክፍለ ዘመናት ብዙ ሰዎች ረድቷል። አሁንም እየረዳ ነው። ስለዚህ ቴክኒኩ ላይ ምንም ጥርጥር የለም። ምናልባት ልምምዳችሁ ላይ የሆነ ችግር ሊኖር ይችላል እና ረዳት አስተማሪዎቻችሁን አግኝታችሁ ምን ስህተት እየሰራችሁ እንደሆነ ተረዱ። ለምንድን ነው ጥቅም ያላገኘሁት? ለምንድን ነው ንዴቴ ያልቀነሰው? ለምንድን ነው የሩካቤ ፍላጎቴ ያልቀነሰው? ለምንድን ነው ጉራዬ ያልቀነሰው? እንዲሁም ለምንድን ነው የአእምሮ ጉድፎቼ ያልቀነሱት እያላችሁ ራሳችሁን ሁሌ ጠይቁ። የአስር ቀን ኮርስ ወሰዳችሁና አሁን ከሁሉም ችግሮችና ስቃዮች የአእምሮ ጉድፎች ነፃ ወጣለሁ ብላችሁ ተአምር አትጠብቁ። ይህ የሚሆን አይደለም። ከሆነ በጣም ጥሩ፣ እንኳን ደስ ያላችሁ ብዬ የደስታ መግለጫዬን እልክላችኋለሁ። ግን ጊዜ ይወስዳል። ጎዳናው በጣም ረጅም ነው። ነገር ግን በጎዳናው እንዴት እንደምትራመዱ ከገባችሁና በትክክል እየተረማመዳችሁ ከሆነ ጥሩ ውጤት ታገኛላችሁ። እኔ በጣም እድለኝነት ይሰማኛል። እድለኛ ምክንያቱም ይህን ጎዳና ይህን ዳማ መጠቀም መቻሌ። እድለኛ ምክንያቱም የተወለድኩት በርማ ነው፣ የዳማ መሬት ውስጥ ነው። ይህ ቴክኒክ ከህንድ ሙሉ በሙሉ ጠፍቶ ነበር። ከቡዳ በኋላ ለአምስት ክፍለ ዘመናት ያህል ቴክኒኩ ህንዳውያንን በጣም ይረዳ ነበር። ነገር ግን ቀስ በቀስ በድንቁርናና በስልጣን ሽኩቻ ምክንያት ሰዎች ቴክኒኩን እየበከሉት መጡ። ይህ ቴክኒክ ከሌላ ቴክኒክ ጋር ሲቀላቀል ይበከላል እና ኃይሉን ያጣል። ሰዎች ደግሞ የሚፈልጉትን ውጤት ካላገኙ ልምምዱን ያቆሙታል። እንዲህ እያለ ብቻ ከህንድ ውስጥ ድራሹ ጠፋ። ቴክኒኩ ወደ ተለያዩ ሀገሮች ተዛምቶ ነበር፣ ከዛም ጠፋ። ደግነቱ አንድ በርማ በምትባል ጎረቤት ሀገር ቴክኒኩ በንጽህና ተጠብቆ ቆየ። አጠቃላይ የዛን ጊዜ ትውልድ እየተለማመዱት ሳይሆን በጣም ጥቂት ሰዎች ከአስተማሪ ወደ ተማሪ ከአስተማሪ ወደ ተማሪ ኃላፊነቱን እየተቀበሉ ይህን ቴክኒክ ከህንድ ነው ያገኘ ነው፣ ከቡዳ ነው ያገኘ ነው፣ ንጽህናው መጠበቅ አለበት። ምክንያቱም ከ2500 ዓመታት የቡዳ ሞት በኋላ እንደገና በመላው ዓለም ይሰራጫል የሚል እምነት ነበራቸው። ስለዚህ ለራሳቸው ጥቅምና ለሚመጣው ትውልድ በማሰብ የቴክኒኩን ንጽህና ጠብቀው አቆዩት። እኔ በጣም እድለኝነት ይሰማኛል በርማ በመወለድና ከዚህ ቴክኒክ ጋር በመገናኘት በመቻሌ። በቡዳ ጊዜና ከሱ በኋላ ለ300 ዓመታት ያህል ይህን ቴክኒክ በደቡብ ህንድ ውስጥ ተስፋፍቶ ነበር። ከ300 ዓመታት በኋላ አንድ አሾካ የሚባል እርጉም እና ስስታም ንጉሥ መጣ። ግዛቱን በጣም ለማስፋፋት ሲል ሰዎችን ቢገድል ቢጎዳ ምንም ጉዳዩ አይደለም። ራሱን በኩራት ቻንዳ አሾካ፣ አሾካ እርጉሙ እያለ ይጠራ ነበር። ህዝቡ ስሙን ሲሰማው እንዲፈራው ይፈልግ ነበር። ይህ ሰው በድሮ ጥሩ ፓራሚዎች ምክንያት ዳማን ለመለማመድ ቻለ። ከዛ እንደዚህ ሰዎችን እየበደልኩኝ የማገኘው ሀብትና ስልጣን ለመሆኑ ለምንድን ነው የሚጠቅመኝ ማለት ጀመረ። ሰዎችንም ራሱንም እየጎዳ እንደሆነ በጣም ተገነዘበ። ወዲያው ሙሉ በሙሉ ተለወጠ። ከዛ ሰዎች አሁን ዳማ አሾካ እያሉ መጥራት ጀመሩ። ቻንዳ አሾካ የነበረው ሰውዬ አሁን ዳማ አሾካ፣ በዳማ የተካነ አሾካ ማለት ነው። ምክንያቱም አሁን በዳማ በደንብ እየዳበረ መጣ። አሁን በፍቅርና በርህራሄ የተሞላ ሰው ሆነ። በዚህ ምክንያት ህዝብን ማገልገል ጀመረ። አንድ ሰው ዳማን ቀምሶ ቁጭ ማለት አያስችለውም። እሱ ያገኘውን ጥቅም ሌሎች ሰዎች እንዲያገኙ የቀመሰውን ለሌሎች ማካፈል ይጀምራል። አጠቃላይ ህዝቡ እኔ የማስተዳድራቸው ሰዎች ልክ እንደ ልጆቼ ናቸው። የራሴ ልጆች ዳማን ተምሮ ከመከራ እንደሚወጡ እንደምመኝ ሁሉ አጠቃላይ የሀገሪቱ ህዝብም ዳማን እየተለማመዱ ከችግራቸው መውጣት አለባቸው አለ። ከዛ በዚህ ፍቅርና ርህራሄ ዳማን ማሰራጨት ጀመረ። እንዴት አንድ ሰው መቀየር እንደሚችል የራሱን ምሳሌ እየሰጠ ሌሎችንም ማበረታታት ጀመረ። አሁን የደቡብ ህንድ ብቻ ሳይሆን አጠቃላይ ህንድ ይህን ቴክኒክ መለማመድ ጀመሩ። በጣም ብዙ አስተማሪዎች እያሰለጠነ በአጠቃላይ ህንድ ዳማን ማስተማር ጀመረ። ከዛ ለምን ህንድ ብቻ? መከራ እንደሆነ በአጠቃላይ ዓለማችን ውስጥ አለ። ለምን ሌሎች ሀገሮችስ ትምህርቱን አልልክም ብሎ አሰበ። የዳማ አምባሳደሮች ወይም ዳማ ዱታ እያለ የሚጠራቸው አስተማሪዎች ዳማን እንዲያስተምሩ፣ ቪፓሻናን እንዲያስተምሩ ወደ ተለያዩ ሀገሮች ላከ። በምዕራቡ እስከ አውሮፓና አጠቃላይ የአሲያ አህጉር ድረስ አምባሳደሮችን ላከ። ደግነቱ ሁለት ሙሉ በሙሉ የበሩ የዳማ አምባሳደሮች ወደ በርማ ተላኩ። ስማቸው ሶና እና ኡትራ ይባላል። እነዚህ ሰዎች ወደ በርማ የቡዳን ቃል እንዲሁም ቴክኒኩን ይዘው መጡ። ከዛ ከትውልድ ወደ ትውልድ ይህን ዳማ ጥራቱ እንደተጠበቀ እዚህ ደረጃ ላይ ደረሰ። ትምህርቱ እንደ ስሪላንካ፣ ካምቦዲያ፣ ላኦስ፣ ታይላንድ የመሳሰሉት ሀገሮችም ተልኮ ነበር። እነዚህ ሀገሮች የቡዳን ቃል ጠብቀውታል። ነገር ግን ቴክኒኩ ሙሉ በሙሉ ጠፍቷል። በርማ ግን ቴክኒኩንም ትምህርቱንም በንጽህና ጠብቀዋለች። እኔ በጣም እድለኛ ነኝ። እዚህ የዳማ ሀገር ዳማውን ድረስ ያለበት ሀገር ውስጥ መወለዴ፣ እንደገና ከሀብታምና የነጋዴ ቤተሰብ መወለዴ አሁንም በጣም እድለኛ ነኝ። ምክንያቱም ከሀብታም ቤተሰብ ባልወለድና ብዙ ገንዘብ ባላተርፍ ኖሮ ምናልባት የሆነ የአእምሮዬ ክፍል እነዚህ የሀብታም ሰዎች በጣም ደስተኛ ኑሮ እየኖሩ ነው እና እኔ እያመለጠኝ ነው እያለ ያስብ ነበረ። ነገር ግን አሁን በጨዋታው ስላለፍኩኝ እንዴት የመከራ ኑሮ እንደሚኖሩ አውቃለሁ። በጣም መከራ። ሁልጊዜ ገንዘብ ለማግኘት ይህን የአይጥ ሩጫ፣ ገንዘብ፣ ሌላ ምንም ነገር የለም። ብቻ ብር እያሉ ራሳቸውን መከራ ውስጥ ይከታሉ። እኔ በሁሉም አልፌበታለሁ። በጣም እድለኛ ነኝ በዚህ መከራ በማለፌ። ገና በወጣትነቴ ገንዘብ ለማግኘት ይህን የአይጥ ሩጫ ጀመርኩኝ እና በበርማ የአኗኗር ደረጃ ሲታይ በጣም ብዙ ብር አተረፍኩ። በንግዱ የቀናው በጣም ሀብታም ሰው ነበርኩኝ። በአንድ ማህበረሰብ ደግሞ አንድ ሰው በጣም ሀብታም ሲሆን የተለያየ ለየት ያለ ክብሮችና ስልጣኖች ይሰጡታል። የዚህ ሃይማኖት ድርጅት ወይም የዛ ሃይማኖት ድርጅት ገንዘብ ያዥ፣ ሊቀመንበር ወይ ጸሐፊነት ይሾሙታል። ለተለያዩ ድርጅት ጸሐፊ፣ ሊቀመንበር፣ ኮሚቴ ኃላፊ ነበርኩኝ። ሌላ እብደት። ይህም ጭንቅላት ላይ ይወጣል። ተመልከቱኝ፣ እኔ በጣም አስፈላጊ ሰው ነኝ እየተባለ ጉራ ይነፋል። ይህ ሁሉ የሆነው ገና ጎረምሳ እያለሁ ነበር። ምናልባት 25 ዓመቴ አካባቢ ነው። ይህ በውስጤ ከፍተኛ ውጥረት ፈጠረብኝ። አሁንም እድለኛ ነኝ በዚህ ሁሉ በማለፌ። ከዛ በጣም ኃይለኛ የራስ ምታት ያዘኝ። ይህ በጣም ለየት ያለ የማይግሬን በሽታ በመሆኑ ምንም አይነት መድኃኒት ሊገኝለት አልቻለም። በበርማ ውስጥ የሚገኙት አሉ የሚባሉ ዶክተሮች የተለያየ አይነት መድኃኒት እየተጠቀሙ ሊያክሙኝ ሞከሩ፣ ግን ምንም ነገር ሊረዳ አልቻለም። ከዛ ከሐሺሽ የተቀመመ ሞርፊያ የሚባል ማስታገሻ መድኃኒት መወጋት ጀመርኩ። በየሁለት ሳምንት በሽታዬ በከፍተኛ ሁኔታ ይነሳብኛል። ከዛ ሞርፊያ እወጋለሁ። በዚህ ሁኔታ ለአራት ወይም አምስት ዓመት ቀጠለ። ከዛ እነኚሁ ዶክተሮች በጣም ጥሩ ዶክተሮች ናቸው። አስማማዬን ሳይወት ምንም ስላላማረ ይኸውልህ፣ ቀስ በቀስ የሞርፊያ ሱሰኛ ልትሆን ነው። አሁን የምትወጋው ራስ ምታትህን ለማስታገስ ነው። ትንሽ ቆይተህ ግን ሰውነትህ ሱስ ስለሚይዘው ቢያምህም ባያምህም ሞርፊያ ዝም ብለህ መወጋት ትጀምራለህ። ቀን በቀን ሞርፊያ እየተወጉ መኖር ምን አይነት ህይወት ነው? አሁን ወደ ውጭ ሀገር ለንግድ እየተመላለስክ ነው። ስለዚህ ንግዱን ለጊዜው ወደ ጎን ተውና አንድ ጉዞ ከሞርፊያ የሚያላቅቅህ ሌላ አይነት ማስታገሻ መድኃኒት ፈልግ። ለነገሩ ለዚህ አይነት ማይግሬን ምንም አይነት መድኃኒት እንደሌለው እናውቃለን። ግን ቢያንስ የተሻለ ማስታገሻ ፈልግ ብለው መከሩኝ። እኔም ምክራቸውን በመቀበል በርማንትቼ ዙረት ጀመርኩ። ስዊዘርላንድ፣ ጀርመን፣ እንግሊዝ፣ አሜሪካ እንዲሁም ጃፓን ለብዙ ጊዜ ቆየሁ። በተለይ ጃፓን የራሴ ቢሮ ስለነበረኝ ከሌሎቹ ሀገሮች ረዘም ያለ ጊዜ ቆየሁ። በሄድኩበት ቦታ ሁሉ ታዋቂ ዶክተሮችን አማከርኩኝ። ነገር ግን በጣም ብዙ ገንዘብን እና ጊዜን በከንቱ አባከንኩኝ። የትኛውም ዶክተር ሊያክመኝ ባለመቻሉ አሁን ሳስበው በጣም እድለኝነት ይሰማኛል። በዓለም ላይ ታዋቂ ዶክተሮች ሊያድኑኝ አልቻሉም። ከራስ ምታት ሊያድኑኝ ይቅርና ሌላ ተቀያሪ መድኃኒት እንኳን ሊያገኙልኝ አልቻሉም። ያው በስጭትጭት ብዬ ወደ በርማ ተመለስኩ። አንድ በኋላ የበርማ ጠቅላይ ዳኛ የተሾመ በጣም ጥሩ ጓደኛዬ፣ ይኸውልህ ጎይንካ፣ ሁሉም ቦታ ሞክረህ አልተሳካም። ለምንድን ነው የቪፓሻና አስተማሪ ጋር ሄደ የአስር ቀን ኮርስ የማትሞክረው? ምክንያቱም በሽታ ሳይኮሶማቲክ ወይም የጭንቅላት ውጥረት በሽታ ይመስላል። እዛ ቡዳ እንዴት አእምሮ እንደሚነጻ ያስተምረውን ትምህርት ያስተምሩሃል። ልክ አእምሮ ሲጸዳ እነኚህ ከአእምሮ ጋር የተያያዙ በሽታዎች ጠቅላላ አብረው ይጸዳሉ። እና ለምን አትሞክርም ብሎ ጠየቀኝ። እኔም የሚረዳ ከሆነማ እኔ ምን ቸገረኝ ብዬ ሄድኩኝ። አስተማሬ ሳጂው ባኪን እጅግ በጣም ሩህሩህ ሰው ናቸው። እሳቸው ጋር ሄድኩኝና የአስር ቀን ኮርስ መሳተፍ እንደምፈልግ ተናገርኩኝ። እሳቸውም በጣም ጥሩ አሉኝ። አስተማሬ የሂንዱ ሃይማኖት መሪ እንደሆንኩኝ ያውቃሉ። ይህ ደግሞ የቡዲስት ጎዳና ነው። አይዞ አትፍራ። እዚህ ማንኛውም ሰው ሂንዱ፣ እስላም፣ ክርስቲያን፣ ጀን ቢሆንም ምንም ችግር የለውም። ሁሉም አንድ አይነት ጥቅም ያገኛሉ። ሂንዱ ኮንግ ሁሌም ሂንዱ ትሆናለህ። የእኔ ዓላማ አንተን ሃይማኖት ማስቀየር አይደለም። ነገር ግን ይህን ቴክኒክ ሞክረው፣ በጣም ጥሩ ቴክኒክ ነው አሉኝ። ከዛ እኔ የመጣሁበት ዓላማ ከራስ ምታቴ ለመላቀቅ ነው አልኳቸው። እንደዛ ከሆነ እንኳን አልቀበልህም አሉኝ። ለምን ብዬ ስጠይቅ፣ አየህ ልጄ፣ ዳማን ክብር እየሰጠኸው አይደለም። ይህ በጣም ጥልቅ የመንፈሳዊ ትምህርት ጎዳና ነው። ከህይወት ወደ ህይወት ከሚያሽከረክርህ መከራ በሙሉ ነፃ የሚያወጣህ መንገድ ነው። እናንተ ለራስ ምታት ብቻ የምትጠቀምበት ከሆነ ሌላ ዶክተር ወይም ሆስፒታል ፈልግ አሉኝ። ከዛ በእርጋታ እንዲህ አሉኝ፣ ይህን ቴክኒክ ስትለማመድ አእምሮህ ይጸዳል። የበሽታህ ምንጭ ያለው የአእምሮህ ጉድፍ ላይ ነው። አእምሮህ ከእነዚህ ጉድፎች ሲጠራ አጠቃላይ የአእምሮ በሽታዎች አብረው ይወገዳሉ። ይህ ተጨማሪ ውጤት እንጂ ዋና ውጤት አይደለም። ለምሳሌ እናቶች ጌሾና ብቅል ከወቀጡ፣ ጠላ ቂጣ ከጋገሩና አሻሮ ከቆሉ በኋላ ጠላ ለመጥመቅ ይጠቀሙበታል እንጂ ቅራሪ ለመጥመቅ አይጠቀሙበትም። ቅራሪ ከጠላ በኋላ ራሱ ይመጣል። ይህ ትርፍ ምርት ነው። ማንኛውም ሰው ቅራሪ ለመጥመቅ ብሎ ጌሾ አይወቅጥም። ስለዚህ አንተም ራስ ምታቴ ብለህ መምጣት የለብህም። እዚህ ጠለቅ ላለ መንፈሳዊ ትምህርት ነው መምጣት ያለብህ። ያኔ ብቻ ነው ቴክኒኩ የሚረዳ አሉኝ። እኔም ሁሉ ነገራቸው ገባኝ። ምክንያቱም አነጋገራቸው በከፍተኛ ርኅራኄ የተሞላ ነበር። እሺ ጌታዬ፣ ለመንፈሳዊ ትምህርት ስል ብቻ ያሳተፋለሁ። የራስ ምታቴ ቢድን ባይድን ጉዳይ አይደለም አልኩኝ። ነገር ግን ቤቴ ሲሄድ ከልጅነቴ ጀምሮ በደንብ ተኮትኩቼ ያደግኩበት ባህላዊ ፊቴ ላይ ድቅን አለ። የተወለድኩት እጅግ በጣም አክራሪ የሆኑ የሂንዱ ሃይማኖት የሚከተሉ ቤተሰቦች ውስጥ ነው። ከልጅነታችን ጀምሮ ቡዳን እንድናከብር አስተምረውናል። ምክንያቱም እሱ አሁን የፈጣሪ አምላክን ቦታ ይዘዋል ይባላል። የዚያ የፈረደበት እግዚአብሔር አዲሱ ምትክ ነው ብለው ስለሚያምኑ ያው መከበር አለበት። ነገር ግን ትምህርቱ ጥሩ አይደለም። ምክንያቱም በነፍስ አያምን፣ በእግዚአብሔር አያምን። ስለዚህ ጥሩ አይደለም። ይህን ነበር አእምሮዬ እየተማረ ያደገው። እና የባሰ ጭንቀት መጣብኝ። እስቲ አሁን እነዚህ ሰዎች ጋር ሄጄ ይህን ትምህርት ብማርና ቡዲስት ብሆን በነፍስ አላምን በእግዚአብሔር አላምን ከዚህ አይነ ነገር ምን ሊሆን ከሞትኩኝ በኋላ ገሃነም ብገባስ ኖ ይህ መንገድ ለኔ ተስማሚ አይደለም ቢቀርብኝ ይሻላል ብዬ ለተወሰኑ ወራቶች የውስጥ ትግል ነበረብኝ ከዛ ሳስበው አስተማሪ የሂንዱ ሃይማኖት ተከታይ ከሆንክ እንደዛው ትቀራለህ እኔ ሃይማኖትን ወደ ቡዲዝም አልቀይረውም ግን በጣም ጥሩ ሰው አደርጋለሁ እኔ የማስተምረው ሶስት ነገር ነው መጀመሪያ ሲላ ከመጥፎ ባህሪ መቆጠብ ሁለተኛው ሰማዲ አእምሮን አረጋግተህና አሰባስበህ የአእምሮ ባሪያህ በመሆን ፋንታ የአእምሮህ ባለቤት እንድትሆን ማድረግ ሶስተኛው ፓኛ አእምሮን ከስር መሰረቱ ማጽዳት በዚህ የምትስማማ ከሆነ ለምን አትሞክረውም ነው ያሉኝ ስለዚህ እኔም ለመሞከር ወሰንኩኝ ግን ጭንቅላቴ ውስጥ የፈለገው ነገር ቢመጣ ቡዲስት አልሆንም ሁሌም ሂንዱ ሆናለሁ እያልኩኝ አዎ በጣም እድለኛ ሰው ነኝ ያው መቼም እንዳብዛኛው ሰው በሁለተኛው ቀን መጥፋት አምሮኝ ነበር ሰዎች ሜዲቴሽኑን እየተለማመዱ ይህን አይነት ወይም ያን አይነት መብራት ታየን እያሉ ሲያወሩ በሰማም እኔ ምንም መብራት አላየም በዛ ላይ በእኛ ባህል ደግሞ እንደዚህ አይነት መብራት ከታየ በቃ ቅዱስ ተሆነ ማለት ነው አዎ እነዚህ ሰዎች የፈለገውን አይነት መንግስተ ሰማያዊ ብርሃን ማየት ይችላሉ ምክንያቱም ሁሉም ጥሩ ሰዎች ናቸው አስተማሪዎች ዶክተሮች አይነት ሰዎች ናቸው እንደኔ ነጋዴ አይደሉም ብዬ ማሰላሰል ጀመርኩ ከዛ ደግሞ የአንድ ቅዱስ ሰው አባባል ትዝ አለኝ ሀብታም ሰውን በመንግስተ ሰማያት በር ከማሳለፍ ግመልን በመርፌ ቀዳዳ ማሳለፍ ይቀላል የሚል እኔ ደግሞ በጣም ሀብታም ሰው ነኝ ስለዚህ ምንም አይነት ብርሃን አይታየኝም እንደው ነው ዝም ብዬ ጊዜን የማቃጥለው ብዬ ለመጥፋት ተቃይን ማሰባሰብ ጀመርኩ ከዛ አንድ የበርማ ዩኒቨርሲቲ የታሪክ አስተማሪ የሆነች የኩርሱ ተካፋይ መሄድ መወሰኔን ስትሰማ እባክህ አንድ ተጨማሪ ቀን አየህ ሰዎች በሶስተኛው ቀን የሚሰማቸውን የሰውነት ስሜት አንተ በመጀመሪያው ቀን ማጤን ጀምራል እና አስተማሪው በዚህ ስራ በጣም ተደስተዋል መብራት ማየት አለማየት ደግሞ ምንም ጥቅም የለውም ብላ መከረችኝ መቼም ከባድ ባለውለታዬ ነች ከመሄድ አገደችኝ ካለበለዚያ ይህን የመሰለ ቴክኒክ ለዘላለም ያመልጠኝ ነበር የዛን ቀን ምሽት የግል ሜዲቴሽን ክፍል ገብቼ ገና ቁጭ ከማለቴ መብራት ማየት ጀመርኩ ምክንያቱም አሁን አእምሮዬ በጉጉት እየተጨነቀ አይደለም ኦ አሁን ደግሞ ገነታዊ ድምፅ ይህ ደግሞ ገነታዊ ሽታ ገነታዊ ብርሃን እያልኩኝ ሳስብ ከዛ አስተማሪ የመከሩኝ ትዝ አለኝ ምንም ለእነኚህ ነገሮች ትርጉም አትስጣቸው ያንተ ስራ የሰውነትን ስሜት ማጤን ብቻ ነው ብለውኝ ነበር ከዛ እኔም የሰውነት ስሜትን በእርጋታ ማጤን ጀመርኩ እድለኛ ነኝ በዚህ ሁሉ ማለፌ በአምስተኛው ይሁን ስድስተኛው ቀን በአጠቃላይ ትምህርቱ በጣም ተመሰጥኩኝ የሂንዱ ማህበረሰብ ሃይማኖት መሪ እንደመሆኔ መጠን ጊታ ኡፕኒሸድ ቬዳንት የሚባሉትን የሃይማኖት መንፈሳዊ መጽሐፎች እየተጠቀምኩኝ መንፈሳዊ ትምህርት ሰጥ ነበር ትምህርቱ አንድ አይነት ነው ከጉጉት ከጥላቻ ከንዴት ነፃ ወጡ ከዚህ ነገር ነፃ ወጡ ከዛ ነገር ተቆጠቡ ግን እንዴት ነፃ እንደሚወጣ የሚያስተምር ነገር የለም ዝም ብሎ ቅዳሴ ነበር የሚካሄደው በዚህ በቪፓሻና ቴክኒክ እንዴት የሃይማኖቴን መንፈሳዊ መጽሐፍ ምክሮች በተግባር እንደማውል ተማርኩ ይህን ውብ ቴክኒክ ባለለማመድ ከስስቴ ከፍርሃቴ ከኩራቴ ከንዴቴ ነፃ መውጣት በፍጹም አልችልም ነበር አስረኛው ቀን ካለቀ በኋላ አዎ በህይወቴ ለውጥ ማየት ጀመርኩ ጥሩ ለውጥ በህይወቴ መታየት ጀመረ በጣም እድለኛ ነኝ በርማ ሀገር መወለዴ በርማ ይህን ቴክኒክ በነጻነት እስከ ዛሬ ጠብቀዋለች ምንም እንኳን ቴክኒኩ ለአጠቃላይ ህዝብ በመሆን ፋንታ በትንሽ ሰዎች እጅ ብቻ ቢሆንም ቅሉ ቴክኒኩም የቡድዳም ትምህርት ንጽህናው ተጠብቋል እና ከኚህ ቅዱስ ሰው ጋር ተገናኝቼ በከፍተኛ ረህራዬ ዳማን አስተማሩ ለ14 ዓመታት የቤተሰብ አስተዳዳሪ ኃላፊነቴንም እየተወጣሁኝ ጎን ለጎን ይህንን ቴክኒክ መለማመድ ጀመርኩ። ከ14 ዓመት በኋላ ወላጆቼ በርማን ትተው ህንድ ለመኖር ሄደው ነበር። ከዛ እናቴ ታመመች። የአእምሮ መታወክ ችግር ደረሰባት። እኔም ቪፓሻና ቴክኒክን ብትማር እንደምትድን አውቅ ነበር። ነገር ግን በዛ ጊዜ የበርማ መንግስት ዜጎቹ ከሀገር እንዲወጡ ፓስፖርት አይሰጥም ነበር። መቼም በጣም ነው የማመሰግናቸው፣ ለእኔ ፈቀዱልኝ። እንዲሁም የህንድ መንግስት እናቴም ቪፓሻና እንዳስተምር የረጅም ጊዜ ፈቃድ ስለሰጡኝ አሁንም በጣም አመሰግናለሁ። የመጀመሪያው ኮርስ ህንድ በመጣው በጥቂት ወራት ውስጥ ተከናወነ። ቡዳ የወላጆችን ወረታ ከፍሎ መጨረስ በጣም ከባድ ነው ይላል። እድሜ ልካችሁን ሌላ ምንም ሳትሰሩ ወላጆቻችሁን እያገለገላችሁ ብቻ እንኳን ብትኖሩ ወረታውን ከፍላችሁ አጨርሱት። ብቸኛው ወሮታ መክፈያ መንገድ። ወላጆቻችሁ በግብረ ገባዊ አኗኗር ካልታነጹ በዚህ እንዲታነጹ እርዷቸው። ሲላን የሚያውቁ ከሆነና አእምሯቸውን በማሰባሰብ መቆጣጠር የማይችሉ ከሆነ ሳማዲን እንዲያውቁ አግዟቸው። ሳማዲን የሚያውቁ ከሆነና አእምሯቸውን የማጥራት እውቀት ከሌላቸው ፓኛን እንዲያውቁ አግዟቸው። ፓኛን የሚያውቁ ከሆነና የመጨረሻውን እውነት ገና ካልቀመሱ የመጨረሻውን ግብ ኒባናን እንዲቀዳችሁ እርዳቸው ይላል። እኔ በጣም እድለኛ ነኝ የወላጆቼን ወሮታ መክፈል በመቻሌ። በጣም ትንሽ ኮርስ ነበረ። የእኔ እናትና አባት እንዲሁም ሌሎች 12 የሚታወቁና የማይታወቁ ሰዎች ተሳትፎ ነበር። እኔ ህንድ የመጣሁት ለሶስት ወራት ነበር፣ ለወላጆቼ በተለይም ለእናቴ ዳማን ለማስተማር። ከዛ እነዚህ 12 ሰዎች ኮርሱን ከቀመሱ በኋላ ልመና ጀመሩ። እባካ አንድ ተጨማሪ ኮርስ፣ አባቴ ይሳተፋል፣ ሚስቴ ትሳተፋለች፣ ባሌ፣ ልጄ ማለት ጀመሩ። ሂፓሲኮ ይህ ነው የዳማ አንዱ ባህሪ፣ መተህ ተመልከተው፣ ናና ራስህ ሞክረው። ከዛ ሌላ ኮርስ፣ ቀጥሎ ሌላ ኮርስ። ሶስት ወር እንኳን እንዴት እንዳለፈ ትዝ አይለኝም። ከዛ ከወር በኋላ ወር፣ ከዓመት በኋላ ዓመት፣ ከኮርስ በኋላ ኮርስ እያለ የዳማ ወንዝ በተወለደበት ሀገር እንደገና መፍሰስ ጀመረ። በርማ ያለው ብዙ ሰዎች በተለይም አስተማሪ በሆነ ትንቢት ያምኑ ነበር። በንጉሥ አሾካ ጊዜ ሶናና ኡተራ በሚባሉ ሁለት አርሃንት ይህ ቴክኒክ ወደ በርማ ሲላክ አስተማሪያቸው ይህንን የዳማ እንቁ የምትወስዱባት ሀገር ቴክኒኩን ለሚመጡት ክፍለ ዘመናት በጥንቃቄ ትጠብቀዋለች። ይህ ቴክኒክ ሌሎች ቦታዎች በአጠቃላይ ይረሳል። የበርማ ስም በዛን ጊዜ ሱቨነ ቡህሚ ወይም ወርቃማዋ መሬት ነበረ። እና ወርቃማዋ መሬት ይህን ቴክኒክ ቡዳ ካረፈበት ቀን ጀምሮ ለ2500 ዓመታት ያህል በጥንቃቄ ተጠብቀውና ከዛ ወደ ህንድ ተመልሶ መሠረቱን ከጣለ በኋላ በዓለም ዙሪያ እንደገና ይሰራጫል ተብለው ነበር። አስተማሪም ሁልጊዜም አሁን 2500 ሆነው ይላሉ። እኔ እንጃ አጋጣሚው፣ እኔ ይህንን ኮርስ የተሳተፍኩት 2500ኛው ዓመት አልቆ ልክ የሚቀጥለው ሳሰና ወይም የዳማ መቀስቀሻ ዓመት ላይ ነበረ። ከዛ አስተማሪ የቪፓሻና ሰዓት ደውል ተደወለ። መሰራጨት መጀመር አለበት ማለት ጀመሩ። ሐቁን ለመናገር እኔ በዛን ጊዜ ዝም ብሎ ተራ ሃይማኖታዊ እምነት መስሎኝ ነበር። ለምን 2500 ሆነ? ለምን 2400 ወይም 2600 አልሆነም? ምንድነው 2500 የሆነበት ምክንያት እያልኩኝ ራሴን እጠይቅ ነበር። ምንም ተጨባጭ ወይም ሳይንሳዊ ማስረጃ ላገኝለት አልቻልኩም። ግን ሁሉም ሰው በዚህ በጣም አጥብቆ ያምን ነበር። ነገር ግን ወደ ህንድ ስመጣ የማየውን ማመን ነበር ያቃተኝ። ጉዞዬን ወደ ህንድ ከመጀመሪያ በፊት ህንድ ውስጥ የማውቃቸው ወይም የሚያውቁኝ ሰዎች ስም ዝርዝር 100 አይደርስም ነበር። በሚሊዮን ከሚቆጠር ህዝብ ከመቶ ያነሰ ሰው ብቻ ነበር የማውቀው። ነገር ግን ኮርሱ ሲጀምር የማላውቃቸው ሰዎች ከሁሉም አይነት የማህበረሰብ ክፍሎች መምጣት ጀመሩ። ተራ ሰዎች ብቻ ወይም የቤተሰብ አስተዳዳሪዎች ብቻ ሳይሆኑ የማህበረሰብ መሪዎች፣ የሃይማኖት መሪዎች፣ መነኩሴዎች፣ የሂንዱ ሃይማኖት ቄሶች፣ የጄን ሃይማኖት መነኩሴዎች፣ በሺ የሚቆጠሩ የክርስቲያን መነኩሴዎችና ቄሶች ከየሁሉም የማህበረሰብ ክፍል ኮርስ ይሳተፉ ነበር። እንዴትና በምን ምክንያት ነው እንዲህ የተለያዩ ሰዎች ኮርስ ሊሳተፉ የሚችሉት? ነገሩ በአጠቃላይ ለኔ ተአምር ነበር። አላውቃቸው፣ አያውቁኝ፣ ግን እንዴት በዳማ ሊሳቡ ቻሉ እያልኩኝ ራሴን ጠይቅ ነበር። ቀስ በቀስ ግን ነገሮች እየተገለጹልኝ መምጣት ጀመሩ። ኮርስ ከሚሳተፉ ሰዎች ጋር መነጋገርና መወያየት ሲጀምር በውስጤ የሆነ ስሜት ይሰማኝ ነበር። ይህን ሰው እያውቀዋለሁ። ይችን ሴትዮ የት እንደሆነ እንጃ እንጂ እኔም ማውቃት መሰለኝ ይላለሁ። አዎ፣ ይህን ሰው ከዚህ በፊት አይቼዋለሁ። ስንትና ስንት የህይወት ዘመን አሳልፈናል። ይህ ሰው ከእኔ ጋር በሌላ ህይወት አብሮኝ ቪፓሻና ሜዲቴሽን አድርጓል። የቪፓሻና ዘር በውስጡ አለበት። ያ ፍሬ ለመብቀልና በዳማ ለማደግ ጊዜው አሁን ነው። ይህ ሰው እሱም ብቻ ሳይሆን ሌሎችንም ለመርዳት ከፍተኛ ችሎታ በውስጡ አለው። እንዲሁም ሌሎች የቪፓሻና ፍሬን ለመውሰድ የሚመጡ ሰዎች አሉ። በሌላ ህይወት በጣም ጥሩ ስነ ምግባር አከናውነው የዛ ውጤት አሁን ዳማን እንዲያገኙ እየረዳቸው ነው። የዳማ ዘር በውስጣቸው ያላችሁ ቡድን ውስጥም ሆኑ ወይም የዳማ ዘር ለመቀበል ከመጡት ቡድኖች ውስጥ ያ ጠቃሚ ነጥብ አይደለም። በአሁኑ ሰዓት በዳማ ለመጎልበት እዚህ መጥታችኋል። ይህን ውብ የሆነ እንቁ አግኝታችኋል። ተጠቀሙበት። ዝም ብላችሁ አትወርውሩት። አንዳንድ ተማሪዎች ላይ አንድ ትልቅ ችግር ያለው እና ሁሌም እንዳስጠነቀቅኳቸው ነው። ብዙ ሰዎች ይህን ቴክኒክ ለመሞከር ይመጣሉ። ምንም ችግር የለውም። አንድ አዲስ ነገር ሲያጋጥም መጀመሪያ እንደሚጠቅምና እንደማይጠቅም መሞከር አለበት። ነገር ግን ሁሌ መሞከር ዝም ብሎ በሙከራ ጊዜያቸውን እንደገደሉ መቼም ኮስተር ብሎ ለመስራት አይጀምሩም። ሰዎች ህንድ ይመጣሉ እና ይህን ልሞክር ያን ልሞክር ይላሉ። እስቲ ይህን ሳር ልሞክረው ወይም ያንን ቅይጥ ልሞክረው ይላሉ። ከዛ እዚህ ጉሩ ወይም አስተማሪ ጋር ይሄዳሉ። የዚህ ባባ ትምህርት፣ የዚህ ጉሩ ትምህርት ይላሉ። በተመሳሳይ ሁናቴ ወደ ጎይንካ ይመጡና አሁን ደግሞ የጎይንካን ልሞክረው ይላሉ። እስቲ ከዚህ ምን ጥቅም ያገኛሉ? እሺ ይኑራችሁ የጎይንካ ሙከራ። አንዴ ሞከራችሁ፣ ሁለቴ ሞከራችሁ፣ ወይም ሶስቴ ሞከራችሁ፣ ከዛ በኋላ ወስኑ። ሌላ የተሻለ ቴክኒክ ካገኛችሁ በዛ ቴክኒክ ጠንክራችሁ ስሩ። ዝም ብላችሁ እንደ እርጎ ዝንብ በዚህ ነካ እዚያ ነካ እያላችሁ እድሜያችሁን በከንቱ ታባክናላችሁ። አእምሮን ከጉድፍ ነፃ ማውጫው ጎዳና በጣም ረጅምና ከባድ ነው። ዝም ብሎ በእውቀት ለመፈላሰፍ ወይም በስሜታዊነት ወይም ለመዝናናት የሚሆን አይደለም። አንድ በውሃ ጥም እየተቃጠለ ያለ ሰው ውሃ ለማግኘት ይፈልግና የውሃ ጉድጓድ መቆፈር ይጀምራል። 5 ሜትር ያህል እንደቆፈረ ሌላ ሰው መጥቶ ተው ባክ ይሄኛው ውሃ ይሻላል ይለውና እንደገና ሌላ ቦታ ሌላ ጉድጓድ መቆፈር ይጀምራል። አሁንም ያኛው ይሻላል ተብሎ እንደገና ሌላ ጉድጓድ መቆፈር። 5 ሜትር እዚህ 5 ሜትር እዛ፣ እድሜ ልኩም ቢቆፍር ውሃ ሳያገኝ ይሞታታል። ስለዚህ አንድ ወይም ሁለት ሙከራ ቢደረግ ምንም አይደል። ከዛ ግን መወሰን አለበት። እስከ መጨረሻው ጠልቄ ገብቼ ውሃዬን ማግኘት አለብኝ ተብሎ መወሰን አለበት። ስለዚህ እናንተም ይህን ጎዳና የሚያዋጣችሁ ከመሰላችሁ፣ ሳይንሳዊ ሆኖ ካገኛችሁት፣ በሕይወታችሁ ላይ ጥቅም የሚሰጥ መስሎ ከታያችሁ፣ ከምንም የሃይማኖት ድርጅት ወይም እምነት ጋር ያልተነካካ ንጹሕ የአእምሮና የአካል ሳይንስ ሆኖ ካገኛችሁትና በተጨማሪ በዚህ በ9 ቀናት ውስጥ ጥቅም ካገኛችሁበት ስሩበት። በእኔ አስተሳሰብ በጣም ጥሩ እንቁ ነው። አንድ ሰው በሕይወቱ ከዚህ ጋር የተስተካከለ ነገር ማግኘት አይችልም። እናንተ እድለኞች ናችሁ፣ አግኝታችሁ በተግባር አይታችሁታል። ስለዚህ ለእናንተም ሆነ ለሌሎቹ ለብዙሃን ጥቅም ስትሉ በቴክኒኩ ስሩበት። ዳማ በጣም እንቁ ውብ ነው። አንድን ሰው በህይወቱ ከሚያጋጥሙት አጠቃላይ መከራዎች ነፃ ይወጣል። በእነዚህ 10 ቀናት ለተሳተፋችሁ ተማሪዎች ጠቅላላ ይህን ውበንኩ በህይወታችሁ እንድትጠቀሙና ከሁሉም መከራ ነፃ ወጥታችሁ በእውነተኛ ሰላም፣ በእውነተኛ ደስታ፣ በተረጋጋ አእምሮ ህይወታችሁን ለመምራት ያብቃችሁ።
Mangalang.